ድምፅ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ አድማጮቻችን፣ ይህ በስዊድን ስቶክሆልም ከተማ የሚገኘው ኢትዮጵያ ድምፅ ሬዲዮ ነው። ኢትዮጵያ ድምፅ ሬዲዮ በየሳምንቱ እሁድ ለእናንተ እንዲህ የመሰለ ፕሮግራሞችን ይዞ ይቀርባል። በዚህ ማለዳ ኢትዮጵያ እንዴት ሰነበተች የሚል ፕሮግራም ይዘንላችሁ ቀርበናል። በዚህ ማለዳ እንግዲህ ኢትዮጵያ እንዴት ሰነበተች እንላለን። በዚህ ሳምንትና ወራቶች ውስጥ ኢትዮጵያ ይህን ትመስላለች። ኢትዮጵያ በከባድ ሀዘንና በጭንቀት እያሳለፈችው ያለችውን ሳምንት ነው። ይህ ሳምንት ለኢትዮጵያውያኖች ለኛ ለኢትዮጵያውያኖች ከባድ ሳምንት ነው። ለኛ ለኢትዮጵያውያኖች ይህ ሳምንት ከባድ የሆነብን የምንሰማቸው ጆሮ ጨው የሚያደርጉ ወሬዎች ናቸው። ጆሮ ጨው የሚያደርጉ የምንሰማቸው ነገሮች ዛሬም አላበቁ። ትላንትና ከየመን ስንጀምር፣ ደቡብ አፍሪካ ከደቡብ አፍሪካ ስንጀምር፣ ሊቢያ ከሊቢያ ስንጀምር፣ ሜዲትራኒያንም እንደ ሰው እጅ ያለው መሰለኝ። የሜዲትራኒያኑ ባህር አስከፊና አስጨናቂ ጊዜ ነበር። 800ዎቹን ጭኖ የሄደው የሜዲትራኒያን ትልቁ መርከብ ከባህር ሰጠመ። ከባህር በሰጠመው የሜዲትራኒያን ውስጥ 730 ሰዎች መሞታቸውን ዘግቧል። የተለያዩ ትልልቅ ሚዲያዎች እነኛ 730ዎቹ ከባህር እንደሰጠሙ መናገሩን ሰምተናል። ከነኛ ውስጥ እንግዲህ 8 ኢትዮጵያውያን የአንድ አካባቢ ልጆች እንደሆኑ ተዘግቧል። አባኮራ ተብሎ በሚጠራው አዲስ አበባ አካባቢ የሚኖሩ እነኚህ 8 የአንድ ሰፈር ልጆች ባንድ ባህሩ ሰጥመዋል። ለ8ቱም በተሰም መጽናናት እንስጠናል። በዚህ ማለዳ እንግዲህ ኢትዮጵያ በዚህ ሳምንት ምን ትመስላለች እንል ከነኚህ ልጆች ተነስተናል። ለነኚህ ልጆች አንድ ያይንም ማኝ በመትረፉ 8 ልጆች አብረውት እንደወጡና ከባህሩ ሰምጠው እንደቀሩ ተናግሯል። ኢትዮጵያውያኖች ይህ ሳምንት ይወር ያጋ የተጋባደደው ወር በሙሉ ለኛ መልካም አልነበረም። አስቸጋሪና አስጨናቂ ነበር። ኢትዮጵያውያኖች እንግዲህ ዛሬም ስደቱ ቀጥለዋል። ወደ ኋላ ከመመለስ ይልቅ ወደፊት ሰዓቱ ይብላን ያሉ ይመስላሉ። ትላንትና 28ቱ ከመጡበት 40 እና 80 ሳናወጣ ነው እንግዲህ 8ቱም የቀጠሉት። ወደ ኋላ እንመለስም የሚል ኢትዮጵያውያኖችን ድምጽ እንሰማለን። ወደ ኋላ ከምንመለስ ወደፊት ብናልቅ ይሻለናል ይላሉ ብዙዎች ያለቁ ነው። ምክንያቱም ምን እንደሆነ ባልታወቀ ሁኔታ ህዝቡ አሁንም ፍልሰቱን ጨምሯል። ፍልሰቱም አላቋረጠም። የኢትዮጵያ ህዝብ እንግዲህ ፍልሰቱ እንዴት መቆም አለበት፣ ምን ማድረግ አለብን ብለን ነው ከእንግዲህ በኋላ መነጋገር ያለብን። ከእንግዲህ በኋላ ጥቁር ለብሰን ማቅ ለብሰን እናለቅስበትና እንጮህበት ጊዜ አይደለም። ለምን ቀጣዩ ምን እንደሆነ አናቀውምና። ስለዚህ ዛሬ አንድ መፍትሄ ልንፈልግለት የሚገባው ኢትዮጵያ ሁሉ ተስማምተን ስደቱ እንዴት መጣ? ስደቱስ እንዴት ጀመረ? ስደቱ እንዴት መጣ እንዴት ጀመረ ስንል 24 አመት ሆኖታል። ከዛም ያለፉ አመታት ስደት ነበር። ግን በዚህ በ24 አመት ጊዜ ውስጥ ያለው ስደት እጅጉን አስከፊና አስመራሪ ነው። ይህ ስደት እንግዲህ እንዴት መቆም እንዳለበት ባናቀም ስደቱ አሁን ይብቃ እንላለን። ስደቱ እንዲቆም እንዴትስ መቆም እንዳለበት መነጋገር አለብን። ኢትዮጵያውያኖች በሙሉ ተገናኝተን ለዚህ ስደት መነሻው ምንድነው? መድረሻውስ ምንድነው? ማብቂያው ሴቱ ጋር ነው ብለን ካልተነጋገር ነገም ሌሎች ሰዎችን ለቀብር መውጣታችን አይቀርም። ለቤተሰቦቻቸው እግዚአብሔር መጽናናት እንዲስጥላለው ደግሜ ለአዲስ አበባ ህዝብ፣ ለኢትዮጵያ ህዝብ በዛ በባህር ለሰጠመባቸው የትኛውም ህዝቦች እግዚአብሔር መጽናናትን እንዲሰጥላለው። እንግዲህ ለኢትዮጵያ ህዝብ አንድ ለነለው የሚገባው ነገር እንዲወደናል። ስደቱን ማን ጀመረው? እንዴትስ ተጀመረ? ስደቱስ መቼ ያበቃል? ስደቱን የሚያበቃበትን መንስኤዎች ዛሬ እስኪ እንነጋገር። ስደቱን እንዲያበቃ ምን ማድረግ አለብን? ስደቱን እንዲያበቃ ዜጎች ከስደት አርፈው እንዲቀመጡ ምን ማድረግ አለብን? ለመንግስት ስደቱ እንዲያበቃ ለዜጎችን ብቁ ስራ መስክ መከፈትን ብቁ ትምህርት ቤቶችን መከፈትን ስደቱ ከገጠር ወደ ከተማ ከከተማ ደግሞ ወደ ተለያየ ተለልቀ ሀገሮች ስደቱ ከገጠር ወደ ከተማ እንዴት ጀመረ ብለን ካሰብን ስደቱ ከገጠር ወደ ከተማ የሚጀምርበት ምክንያት ተለልቅ መሬቶችን ተለልቅ እርሻ ቦታዎችን ለተለልቅ ኢንዱስትሪዎች መሸጥ እነኛ ኢንዱስትሪዎች እዛ አካባቢ ላይ ሲሰፍሩ ለገበሬው ልጆች ሆኖ ለገበሬውም የሚሰጠው ካሳ ትንሽ በመሆኑ ገበሬው ያዘውን ገንዘብ ወደ ከተማ ይዘው በመጨረሱ እነኛ የገበሬ ልጆች ወደ ስደቱ የስደቱ ገፈት ቀማሽ ይሆናሉ። በከተማ የተቀመጡ ወንዶችና ሴቶች ወጣቶች ደግሞ የስደቱ ገፈት ቀማሽ እንዴት ይሆናሉ ካልን ብቁ ትምህርት አለማግኘት በተማሩበትና በተመረቁበት ሙያ ስራ ያለማግኘት ባገኙት ስራ ደግሞ ኢኮኖሚው በጣም መናር የኑሮ ውድነት አንድ ተመርቆ የትምስራ የጀመረ ተማሪ የደመነሻ ደሞዝ 2000 ብር ቢሆን የቤት ክራይ ምን ያህል ሊከፍል እንደሚችል እናንተ ገምቱት። ይበላው የሚለብሰው ትራንስፖርት እነኚህ ከኢኮኖሚ ጋራ አለመመጣጠን የሚቀበሉት ደሞዝ ከኢኮኖሚያቸው ጋራ አለመመጣጠን ያልተረጋጋ የፖለቲካ ሲስተም ያልተረጋጋ የኢኮኖሚ ሲስተም ስደቱን ያባብሰዋል። ዜጎች ትልቁን ረሃብን ሸሽተው ትልቁን ችግርን ሸሽተው ይውጡ እንጂ ትልቁ ሚና እየተጫወተ ያለው ያልተረጋጋ ፖለቲካ ነው። ያልተረጋጋ ፖለቲካ ያለባት ሀገር ከስደት አታርፍም። ሰዎች ባልተረጋጋ ፖለቲካ ውስጥ መኖር አይችሉም። መኖር የሚችሉት በተረጋጋ ፖለቲካ ሲስተም ውስጥና በተረጋጋ ኢኮኖሚ ሲስተም ውስጥ ነው። የኑሮ ውድነቱ የኑሮ ጣራ መንካቱ የሀብታምና የደሃው ልዩነት ከባድ አድርጎ ኑሮን ጫና ፈጥሮበታል። ስለዚህ ሰዎች ስደት እንዳማራጭ አድርገውታል። ብዙዎች ተምረው ትምህርታቸውን ከጨረሱ በኋላ በተለያየ ሱሶች በየአካባቢው ሰፈር ውስጥ ቁጭ ብለው መለጫት መቃም ለተለያየ ፊልሞች መዳረግ ለሺሻ ማጨስ በተለያየ ተግባሮች ውስጥ ተሰማርተዋል። ምክንያቱም ስራ አጥናቸው ስራ ፍለጋም ሲሄዱ መደራጀት አለባቸው። ከተደራጁም በኋላ ስራቸውን ይዘው ወደ ገበያው ደግሞ ሲቀርቡ በተደራጁበት የትኛውንም አይነት መስክ ላይ ስራቸውን ያመረቱት ምርት ይዘው ወደ ገበያ ሲወጡ ደግሞ ያልተረጋጋ የገበያ የኢኮኖሚ ሲስተም እንዴት ይመጣል? ያልተረጋጋ የኢኮኖሚ ሲስተም ያልተረጋጋ ገበያ አካባቢው ላይ እንዲመጣ የሚያደርጉ ደግሞ ትልልቅ የባለ ስልጣኖች ጣልቃ ገብነት ትልልቅ ቱባ የተባሉ ባለ ስልጣኖች የገበያውን ሲስተም ተቆጣጥረውታል። ገበያውን አንድ ቀን ከፍ አንድ ቀን ዝቅ ያደርጉታል። አንድ ቀን ከፍ አንድ ቀን ዝቅ በሚያደርጉት ጊዜ እነኚህ በጥቃቅን የተደራጁ ትንንሽ ነጋዴዎች ደግሞ በዛ ኪሳራ ውስጥ ይወድቃሉ። ከፍ ባለ ቀን ዝቅ ባለ ቀን ነገሮቻቸው ኪሳራ ላይ ይወድቃል። ይሄንን ያላገናዘበ የገበያ ሲስተም ታክስ ያገር ውስጥ ገቢ ማለት እነኚህ ነገሮች እንግዲህ ሰዎቹ በተደራጁበትም በተቀመጡበትም አካባቢ ላይ ሆኖ ስራ ፈጣሪ ሆኖ ስራ መስራት ካልቻሉ ስደትን እንዳማራጭ ያደርጋሉ። የተማራው ኃይልም ተምሮ ከወጣ በኋላ መስራት የሚቻልበትን አቅም ትልልቅ ካምፓኒዎች ትልልቅ ድርጅቶች ተከፍተውለት መስራት ካልቻለ ስደትን እንዳማራጭ ያደርጋል። የተማራው ኃይል ተሰዶ ደግሞ ከሀገሪቷ ውስጥ ወጣ ሀገሪቷ ነገ ጣፋንታዋ ምንድነው? አንድ ሀገር ኢኮኖሚያ አደገ ከተባለ የተማራው ዜጋ የተማሩት ብቁ መምህራኖች የተማሩ ብቁ ዶክተሮች የተማሩ ብቁ ኢንጂነሮች ከሌሏት ኢኮኖሚው አድጓል ማለት አንችልም። ያልተማረ ኃይል የሚገነባ ኢኮኖሚ የትም አይደርስም። በተማረ ኃይል የሚገነባ ኢኮኖሚ ግን ነገ ለሌሎችም ይተርፋል። ስለዚህ ይሄንን ነገር ማድረግ አለብን ብለን መነሳት አለብን። ይሄንን ነገር ከስሩ መንቀል አለብን። ከስሩ ለመንቀል ደግሞ የዜጎችን መብት ማስጠበቅ አለብን። የዜጎች መብት ካለ ደግሞ ዜጎች የመናገር፣ የማውራት፣ የመጻፍ፣ የመምረጥ፣ የመመረጥ መብታቸው መጠበቅ አለበት። ዜጎች ድምጻቸውን ማሰማት፣ የሚፈልጉትን መንግስት መምረጥ፣ የሚፈልጉትን የራሳቸውን አስተሳሰብ አይዲዮሎጂ አስቀምጠው የሚፈልጉትን መንግስት በወንበር ላይ ማስቀመጥ ካልቻሉ ባንድ ዜጋ ወይ ደግሞ ባንድ የፖለቲካ ሲስተም አምባገነኖች ውስጥ የተቀመጠ የፖለቲካ ሲስተም ካለ ግን ዜጎች ወዲትም እልፍ ማለት አይችሉም። ዜጎች የማይፈልጉትን ነገር ዜጎች የማይወዱትን ነገር በግድ እንዲያደርጉ ይገደዳሉ። ያኔ ነው እንግዲህ ስደቱን የሚጀምረው። ታዲያ ስደቱን ከስር ነቅለን ካልጣል ነው ዜጎች አሁንም መሰደዳቸውን አያቆሙም። ስለዚህ ለዜጋ ስደቱን እንዲያበቃና መከራውን እንዲያበቃ ከፈለግን እኛ በተለያየ ዓለም የምንኖር ሰዎች ምናልባት አቅም ካገኘን ኃይል ካለን ጉልበት ካለን ዜጎቻችንን ልናተርፋቸው ዜጎቻችንን ልናድናቸው የሚገባውን ነገር ሁሉ ማድረግ አለብን። ከዚህ ገንዘብ መላክ ከዚህ የተለያየ ማቴሪያሎችን መላክ ሳይሆን አንድነት ኃይል ነውና በአንድነት ህዝባችን ላይ የተቀመጠውን አምባገነን የሆነበትን የኢኮኖሚና የፖለቲካ ሲስተም ገርስሶ መጣል ነው። ያ የኢኮኖሚና የፖለቲካ ሲስተም ያመጣብን ችግር ነው ዛሬ ዜጎችን ተሰዳጅ ያደረጋቸው። ዜጎች በሀገራቸው ተከብረውና ተፈቃቅረው እንዳይኖሩ እርስ በርስ በጎሳ በተለያየ በዘረኝነት አመጻኝነት የተከፋፈለን ህዝብ አስቀምጠን ዛሬ ይሄና ያንን አድርቅ አትሰደድ ብንለው ያ ህዝብ ይሰደዳል። ፍርሃት አለበትና ፍርሃት ደግሞ ምን ያመጣል? ተስፋ መቁረጥን ያመጣል። ተስፋ መቁረጥ ደግሞ ሞትን ያመጣል። ስለዚህ ዜጎቻችንን ዛሬ እናደርግላቸው የሚገባው የትኛውንም አይነት ዋጋ ከፍለን ዜጎቻችንን ካለባቸው ችግር ማውጣት አለብን። ዜጎቻችንን ካለባቸው ችግር ለናውጣቸው የምንችለው ደግሞ በህብረታችን ነው። በተለይ በአውሮፓና በአሜሪካ በተለያዩ ሀገሮች ያለንኛ ህብረት ፈጥረን ዜጎቻችን ላይ መብትሄ የሚሆነውን ነገር ነው መፈለግ ያለብን። መብትሄ የሚሆነው ነገር ደግሞ አምባገነኖችን ከስልጣን ላይ ማስነሳት ነው። አምባገነኖች ከስልጣን ላይ ካልተነሱ ለዜጎች ዛሬ መብትሄ አይኖርም። አምባገነኖችን በስልጣን ላይ ካሉም ደግሞ እነኛን አምባገነኖች ማስተማር አለብን። አምባገነኖች የሚሰሙን ከሆነ ቢማሩና የዜጎቻችንን ሞት የብዙዎች እናቶችን እንባ ካይናቸው ቢያብሱ መልካም ነው እንላለን። ይህ የማለዳው ፕሮግራማችን ነው። ከቀሪው ዝግጅቶቻችን ጋራ መልካም ቆይታ።
በድጋሚ እንደምናረፈዳችሁ አድማጮቻችን እንግዲህ ፕሮግራማችን ሰንፒየር ባዘጋጀችው መግቢያ ተጀምሯል። እንዴ ያለ ይቀጥላል። በዛሬ ፕሮግራማችን የተለያዩ ጉዳዮች እናነሳለን። ወደ በኋላም የተለያዩ ቃለ ምልልሶች ይኖሩናል። ለምሳሌ በስዊድን ኢትዮጵያ የስፖርትና የባህል ፌዴሬሽን ተወካዮች ቀርበው በተለያዩ ጉዳዮች ላይ ቃለ መጠይቅ ይኖራቸዋል። ወደ ቀጣዩ ፕሮግራማችን ከመላፋችን በፊት ዛሬ የእናቶች ቀን በመላው ዓለም ታስቦ ይውላል ይከበራል። የእናቶች ቀን በማስመልከት እስቲ ሰንፒየር ናህና አንዳንድ የምትሉት ነገር ካለ።
አድማጮቻችን እንደምን አረፈዳችሁ? በድጋሚ ዛሬ ስለሚከበረው ስለእናቶች ቀን እንግዲህ የተለያዩ ፕሮግራሞችን በተንሹም ቢሆን አዘጋጅተናል። እኛ ብዙ ነገሮችን እንላለን። እናት ትልቅ ናት፣ እናት ሀገር ናት፣ እናት ሁሉ ነገር ናት። በዛ ላይ እንግዲህ ስለእናቶች የተለየ ስሜት ያላችሁ አድማጮቻችን የተለያዩ ነገሮችን ማስተላለፍ ትችላላችሁ ብለን እናስባለን።
የእናቶች ቀን እንግዲህ እንደዚህ ዛሬ ከኛ ጋራ እንዲ ባለ ሁኔታ እናከብራለን። የእናቶች ቀን ምንድነው ብለን ካሰብን እናት ምንድናት ወደሚለው ነገር እናት ሁሉ ነገር ናት ይላል። እናት ራሱ ሀገርን ስንጠራት ራሱ ከእናት ጋር ነው። ምን እንላለን? ሀገራችን ሁሌ መሰረት ነው። አዎ። እና ሀገር ምን ያህል ትልቅ ቦታ እንዳላት፣ ሀገር ምን ያህል ከባድ ቦታ እንዳላት እና እናት ደግሞ ከዛ ይበለጠ እናት ሀገሪ ካልን እናት ምን ያህል ትልቅ ቦታና ትልቅ ኃላፊነት ያለ እንደሆነች እንግዲህ በዚህ ማንሳት እንወዳለን። እንግዲህ እናትን ዛሬ ለእናቶቻችን ልትሉት የምትፈልጉትን ለእናቴ ልለው የምፈልገውን ላደርግ የምፈልገውን መናገር እፈልጋለሁ የምትሉትን ነገር አድማጮቻችን መስመር ላይ የገባችሁ ለእናቶቻችን ልትሏቸው የሚገባውን ነገር ማለት ትችላላችሁ።
በቀጥታ ስልክ መስመራችን መደወል ትችላላችሁ። 0819100 ላይ በመደወል በቀጥታ መልእክታችሁን ለእናቶቻችሁ፣ ለሚስቶቻችሁ፣ ለእህቶቻችሁ ማስተላለፍ ትችላላችሁ።
እንግዲህ የእናቶች ቀንን አከባበር በማስመልከት አንድ ሙዚቃ አለ። ከዛ ከመላፋችን በፊት እኔ የምመለው ነገር አለ። ለእናቶች በተለይ ከሰሞኑ ኢትዮጵያ ከባድ ሀዘን ውስጥ ከርማለች። በሊቢያ፣ በየመን፣ በደቡብ አፍሪካ፣ በሜዲትራኒያን ባህር በተለይ ልጆቻቸውን ላጡ እናቶች የመረረ ጊዜ እያሳለፉ እንደሆነ ይሰማናል። እንዲሁም በርካቶች እናቶች ልጆቻቸው በእስር ቤት ይገኛሉና ለሁሉም መልካም እንዲሆንላቸው፣ ቀሪ ዘመን ደግሞ ጥሩ እንዲሆንላቸው እመኛለሁ። ወደ እናትን ወደ ተመለከተ አንድ ሙዚቃ ከማለፌ በፊት አጠር ያለ ግጥም ሀና ይዛለች ይመስለኛል።
ስለ እናት ብዙ ነገር ቢባልም ይሄም የመጠናት አንባ እንለም። ትንሽ የተባለች ግጥም ብለን እንልላታለን። የግጥሙ ርዕስ ሚስጥሩ ይላል። አንቺ የከሳሽ እኔ መፋፋቴ አንቻ ጎምብሰሽ እኔ መቀናቴ ተርቦ አንጀትሽ ጠግቤ መብላቴ ባዶ ግርሽን ሆነሽ እኔ መጫወቴ አንቻፍሽ ደርቆ እኔ መጠጣቴ አንቺ ሳትማሪ ተምሬ ማወቄ ልፋትሽ ተረስቶ እኔ መደነቄ ዕውቀቴ ክብሬ ስጦታ ውበቴ ሽልማት ማረጌ መልኬ ደምግባቴ የኔ እኮ አይደለም አንቺ ነሽ እናቴ ይላል ግጥሙ።
አድማጮች በመቀጠል አንድ አጠር ያለ ጽሑፍ እናሰማቸዋለን። 7 ኪሎ ከተሰኘው የፌስቡክ ገጽ የተገኘውና የአይሲስ ፍላጎት ተቃርኖን ማጦዝ ነው የሚለው ጽሑፍ ቀጥሎ ይሰማል። ያሳለፍነው ሰሞን ለኢትዮጵያ ስደተኞች እጅግ ክፉ ጊዜ ነበር። በደቡብ አፍሪካ በተቀሰቀሰው የስደት ጠሎች ሁከት በርካቶች ያካልና የንብረት ጉዳት ደርሶባቸዋል። በሜዲትራኒያን ባህር ላይ ስደተኞችን ይዛ በአውሮፓ በመተጓዝ ጀልባ ሰጥማ ከ700 በላይ ሰዎች ህይወታቸው አልፏል። ቁጥሩ ባይረጋገጥም ጥቂት የማይባሉ ኢትዮጵያውያን ያደጋ ሰለባ እንደሆኑ ዜናዎች ይጠቁማሉ። ሰሞኑ ደግሞ አይሲስ በሊቢያ 30 ክርስቲያን ኢትዮጵያውያንን በአሰቃቂ ሁኔታ መግደሉን የሚያሳይ ሰውነትን የሚያራጅና አጥወልዋይ ፊልም ሶሻል ሚዲያ ላይ አሰራጨ። አይሲስ እንዲህ አይነት አፍ የሚቆልፍና ዘግናኝ የጅምላ ግድያ ሲፈጽም የመጀመሪያው አይደለም። የግብጽ፣ የአውሮፓ፣ የአሜሪካ፣ የዮርዳኖስ፣ የኢራቅና የሶሪያ ዜጎች ተመሳሳይ ጥቃት ሰለባዎች ሆነዋል። ቡድኑ እንዲህ አይነት አረመኔያዊ ተግባር ንጹሃን ሰዎች ላይ ለምን ይፈጽማል? ለዚህ ጥያቄ አይሲስን የሚከታተሉ ተንታኞች የተለያዩ መልሶች ይሰጣሉ። ከነዚህ ውስጥ አንዱ ተቃርኖን ማጦዝ ነው። Accelerating Contradictions ነው። የጽንፈኛና ነውጠኛ ድርጅቶች መጣጥፍት የሚያነብ ይህን ሐሳብ በሚገባ ያውቀዋል። በርካታ ጽንፈኛ ድርጅቶች የሚገሩት አንድ መላምታዊ ሐሳብ አለ። እነርሱ የሚቃወሟቸው የተረጋጉ የሚመስሉ ስርዓቶችን በውስጣቸው ተደብቆ የማይፈቱ ቅራኔዎች አሏቸው የሚል ስርዓቶቹ ተቃርኗቸውን ይዘው ለረጅም ጊዜ ሳይበጠበጡና ሳይተራመሱ መቆየት ይችላሉ። የጽንፈኛ ታጋዮች ዋነኛ ስትራቴጂካዊ ስራ እነዚህ ተቃርኖዎች ከተደብቁበት እንዲወጡ ማድረግ ነው። ይሄም ሁለት ግቦች አሉት። አንደኛ፣ የተቃርኖዎች መጦስ ስርዓቶችን ያናውጣል። ሁለተኛ፣ ተቃርኖው እየገፋ ሲመጣ የጽንፈኛ ቡድኖች የድጋፍ መሰረት ይጨምራል። ይህ በታሪክ ስትራቴጂ ፋሲስቶች፣ ስታሊኒስቶች፣ ናዚዎች፣ ሌኒኒስቶችና ሌሎችም ቡድኖች ተጠቅመውበታል። ኳንኮል የተባለው በመካከለኛው ምስራቅን የሚያጠኑ የታሪክ ተመራማሪ የአይሲስን ድርጊት ከዚህ ስትራቴጂካዊ ግብ ጋር ያገናኙታል። ቡድኑ የሚቃወሙ የተለያዩ ሃይማኖቶች በአንድ ላይ የሚኖሩበትን ትግስትና መቻቻል የሰፈነበትን ማህበራዊ ስርዓት ነው። አይሲስ ይህ ስርዓት እንዲገረሰስ ይፈልጋል። ይህን ለማድረግ ክርስቲያኖችን እያደኑ በአሰቃቂ ሁኔታ መግደል ብቻ በቂ አይደለም። በክርስቲያኖችና በሙስሊሞች መካከል ከረር ያለ ተቃርኖ እንዲፈጠር ማድረግ አላማው ነው። ስለዚህ የሚፈጸማቸው አሰቃቂ ግድያዎች በፊልም ቀርጾ ፊት ለፊታችን ያመጣል። የግድያ ዜና በመስዋዕትና የግድያውን ሂደት በማየት መካከል ያለውን ስሜት የመቀስቀስ ያቅም ልዩነት በሚገባ ያውቀዋል። ፊልሙን የሚያሳየን ክርስቲያኖች ዘግናኝ ድርጊቱን ተመልክተው ከቁጥጥር ውጪ ወጣ የቁጣና የእልህ ስሜት ውስጥ እንዲገቡ ለማድረግ ነው። ስለዚህም እንዲህ አይነት ቁጣ ሲነሳ መቻቻል ይቀንሳል የሚል ነው። አንዳንድ ሰዎች መስመር ተላልፈው በቃላትና በድርጊት ሙስሊም ወገኖቻቸውን መግፋትና ማንገላታት ይጀምራሉ። በግጭትና በመጣላት የሚጠቀሙ ጠባብ ኃይሎች ግርግር ለሌበለባ ያመቻል እንደሚባለው በቀዳዳው ገብተው ልዩነትን ለማስፋት ይሞክራሉ። ብዙሃን ሙስሊሞች እንደ ብዙሃን ክርስቲያኖች እንደ ብዙሃን ሰባይ ፍጡራን ሁሉ ለጽንፈኛ ቡድኖች ግድ የላቸው። በተለምዶ ቀን ተቀን የሚኖሩት ህይወት ሰላማዊና በመቻቻል ላይ ተመሰረተ ነው። ይሁንና የቁጣ ስሜትና የመጠቃት መንፈስ ድባብ ሲፈጠር እንዲህ ያለው በተለምዶ ተቻችሎ የመኖር ሂደት ይናጋል። በዚህ ምክንያት የሚጦዘው ተቃርኖ ማህበራዊ ስርዓቱ ላይ አደጋ ይገርጣል። በተጨማሪ ለአይሲስ አይነተኛ ቡድኖች አባላትን የመመልበያ ማህበራዊ መሰረት ሶሻል ቤዝ ይሰጣል። ይህ አይሲስ ተቃርኖ የማጦዝ ስትራቴጂ የሚከሽፈው የድርጊቱን አላማ በሚገባ በመረዳትና እርስ በርስ ከመጠነቋቆል እና ከመጠቋቆም ይልቅ አትኩሮታችን አይሲስ ላይ ሲሆን ብቻ ነው። ዋስትናችን መቻቻል ነው።
እናቶች ቀን ስታወሩ መግቢያው ላይ ቆንጆ ነው የተናገራችሁት። በነገራችን ላይ ሃና እናቶች እህቶች ነው ያልሽው? እህቶች ሚስቶች ብለሻል?
አዎ።
የሴት ጓደኞችስ?
ሁሉንም
ያካትታል። ምናልባት ሁሉንም ነው በተቀላላ። ኦኬ። የእናቶች ቀን ነው በአመት አንድ ቀን ነው ማለት ነው?
የእናቶች ቀን እንግዲህ በአመት አንድ ቀን አይደለም፣ ያው ስናስበው ተመታሰቢያነቱ በአመት አንድ ቀን ይሁን እንጂ ሁሉ ቀን እናታሰባለች
እንጂ የአባቶች ቀን 364 አይደለም።
አዎ አባቶች ቀን አይደለም።
ኦኬ። እስቲ አድማጭ አለን መሰለን። ኦኬ ኦኬ።
Hello?
Hello?
Hello, hey.
Hey.
Hello, how do you mean?
Oh, yeah, how do you?
Babra. አድማጮቻችን አሁን እንግዳ አለን። ዋው የዱ ኖንስታንስ ፍሎታት ያ ፕሮግራም ነው። የኖንስታንስ
የአርሜኒያ
አድማጮቻችን ባለፈው ሰሞን እዚህ ስዊድን ስቶክሆልም ውስጥ ኢትዮጵያኖች ለወዳጆቻቸው ለወገኖቻቸውን መመገደን በተመለከተ የሻማ ማብራት ስነ ስርዓት ባደረጉበት ጊዜ ወጣቶች የሶሻል ዲሞክራቲክ ፓርቲ የወጣቱ ክንፍ ሳይጠየቁ በራሳቸው አነሳሽነት መጥተው በጣም ልብ የሚቀሰቅስ ንግግር ሲያደርጉ ነበር። ካደረጓቸው ንግግሮች ውስጥ ግንቡ የአውሮፓ ግንብ ይፍረስ፣ ስደተኞች እንደኛው ሰዎች ናቸው፣ አገራቸው ወደዚህ መምጣት ይፈቀድላቸው ወዘተ ይያሉ ንግግር ሲያደርጉ አዳምጠናቸው። በጣም ከመገረማችን የተነሳ እነዚህ ወጣቶች በመጨፈሪያቸው በመዝናኛቸው ጊዜ እንዲህ አይነት የህብረተሰብ ችግርን ለምን ተመለከቱ? ለምንስ ደግሞ ስለ ውጭ ሀገር ዜጋው ምን አስጨነቃቸው? በሚል እናናግራቸው ብለናቸው ነበር። ሰሞኑን እነዚህ ወጣቶች በስራ ጉዳይ ወዲያ ሲሉ አሁን መጨረሻ ላይ አንድኛዋ የነዚህ ወጣቶች ተወካይ አርሜኒያ ለስራ ጉዳይ ሄዳ ከዛው አግኝተናታል። ሄይ ናጃ። ሃሎ አያታፓት ደ ኢየን። ሃሎ
ሃሎይ
ሃሎ ናጃ። እኛ እንደገና ጠፋችብን። ሃሎ ይቅርታ፣ እንደገና ናዲያ ጠፍታለች። እንግዲህ መስመር እንትናለ ማለት ነው። እንደገና እንድትደውልልን እናደርጋታለን ወይንም እኛም ደውልላታለን። እሷ ነበር ከደወለች። እንደገና እንሞክራለን።
ነው ሰጪ ማን ነው ስከልካሪ ሰው እንዳጣው ቢኖር ባገሩ ላይ እኮ ማን ነው ሰጪ ማን ነው ስከልካሪ ሰው እንዳጣው ቢኖር ባገሩ ላይ ወገኔ ከስማኛ ገሬ አንድነት በጀና ዛሬ ወገኔ ከስማኛ ገሬ አንድነት በጀና ዛሬ ያጁን ይገረሳ ንጻነት ምኑ ነው ነገር ይወሳ ወዱ ያደረ ወዳጁን ይገረሳ ንጻነት ምኑ ነው ነገር ይወሳ ወገኔ ከስማኛ ገሬ አንድነት መጀናዛሬ ወገኔ ከስማኛ ገሬ አንድነት መጀናዛሬ
Nadia, how do you mean?
Yeah, how do
you? Va bro. Vi har bretts, så vi kunde inte fortsätta. Jag håller på att introducera dig till mina landsmän som lyssnar på radioprogrammet över hela världen. Och det bretts. Du, jag berättade precis vad som hände, hur vi träffades. Det var vid mötet på Sergels torg, eller hur?
Precis.
Ja. Du, berätta, vad är det? Du är ung. Först och främst, berätta i kort vem du är, vad är det ditt parti, vad är det du står för och så vidare.
Jag heter Nadia Yusuf, jag är internationell ledare för Stockholms läns studiedistrikt.
En gång till, jag hade det jättedåligt.
Okej, jag är internationell ledare i Stockholms läns studiedistrikt.
SSU-distrikt?
Precis, och SSU då är Socialdemokraternas ungdomsförbund.
Okej.
Och jag är då internationell ledare i Stockholms distrikt, Stockholms läns distrikt.
Ja, det är ganska stor makt antar jag. Eller?
Ja, ibland.
Ja. Hur gammal är du då?
Jag fyller 24.
Okej. Nadia Atbala, Lech Yeheratamet Wattatnet, i Stockholm Akkabavi Region, i International Halafinet, i Wattatuchu Socialdemokratisk Parti, i Wattatuchu Kumpf, halafinet. Du Nadia, det var intressant att höra vad ni, eran slogan, titta och läsa. Det står öppna gränsen och så vidare. Är det inte ett press på regeringen som är en socialdemokratisk regering?
Jo, absolut, är det verkligen.
Kommer ni inte i konflikt med moderpartiet?
Jo, absolut. Och det är lite syftet varför vi finns till också. Vi ska pressa dem till att öppna gränserna, till att skapa fler möjligheter till att söka asyl utomlands och
du,
så vidare. Så,
du, men vad har ni för problem? Ni bor ju i ett välstädat, välordnat land. Varför bryr ni om människor från långt borta?
Ja, en av de viktigaste frågorna för socialdemokrater har alltid varit solidaritet. Och att det ska inte spela någon roll var i världen du är född. För det har inget du kan kontrollera själv. Så du ska inte drabbas av att du är född i ett annat land och därför måste fly och ta vägar som inte är säkra. Så att det här är något vi alltid har brunnit för och alltid drivit.
Okej, du Nadia, tillåter du mig att jag översätter det här? Du vet, det finns ju folk som bor utanför Sverige som lyssnar på radion. Mm. Så jag översätter det. Okej, Nadia heter Egnat Minnebere. Innante kemittayiku tiyaqe andu gimbu yifras. Hagarachin, yewuch hager zegochin ለማቆም የምታደርገው ሙከራ ታቆም ግንቡ ይፍረስ ሁሉም ይግቡ የውጭ ሀገር ዜጎች በችግር ያሉ ይግቡ ነው የምትሉት ይሄን ስታደርጉ sultaan ላይ ያለው እናንተ መንግስት ችግር ውስጥ አይገባም ወይ እናንተ የወጣቱ ክንፍ እንደዚህ የምትሉት ከሆነ ችግር ውስጥ አይገባም ወይ ፕሬዠር ያደርጋችሁበት አይደለም ወይ ስንላት እኛ እንደውም አላማችንም ይሄ ነው የምንፈልገው ነገር እኛ ካላነሳን ማን ሊያነሳ ነው አላማችን ሁሉም ሰው እኩል ነው የሚልምነት አለን በችግር ያሉ ሰዎች ወደኛ ሀገርም መምጣት መብታቸው መከበር አለበት ነው የምትለው ይሄን በመትልበት ጊዜ እና አንቺ ምን መሳሰሉ ወጣቶች የምትኖሩት ጥሩ በተደራጀ ሀገር ሁሉ ነገር በተሟላበት ሀገር ነው ከወከሬ ከስንትና ስንት ማይል ለሚመጡ ሰዎች ምን ያስጨንቃቸዋል እናንተ የምትዝናኑበትን ሁኔታ ማመቻቸት ነው እንጂ ወደዛ ስለ ችግር ምን አስወራችሁ ምን አስጨንቃችሁላት የሰው ልጅ እስከሆነን ድረስ ለሌላው ማሰብ አለብን የሌላው ችግር የኛ ችግር ነው ማንንም ሳይቸገር አገሩን ጥሎ መምጣት አይፈልግም ስለዚህ ለነዚህ ሰዎችም እንቆማለን አላማችንም ይሄ ነው ነው የምትለው ኤደሳማ ኦሲክ ሶም አላ ኡንዱማር ኢኤስኤስዩ ሆር ሶም ዴይ አልሶ Nadia, hon försvann.
Ja, nej, jag är här. Hallå?
Hallå, är du där?
Jag är här.
Ja, vad bra. Är alla ungdomar som är med i SSU, har ni samma... Hör du mig? Har ni samma åsikt då?
Ja, alltså de här frågorna har vi tagit på SSUs förbundskongress. Så det här är något hela ungdomsorganisationen står bakom. Så okay. Det är det.
Du Nadia, hur började din karriär? Hur blev du engagerad i sociala frågor? Jag menar, det måste vara så att du började vid unga åldern, eller hur?
Mm.
När började du engagera dig i sociala frågor?
Jag gick med SSU ungefär 2005-2006 någon gång.
Ja, då var du...
Ja, jag var väl runt 15 år.
Okej, men vid 15 års ålder att bry sig om samhällsfrågor, sociala frågor istället för att tänka på disco, vad ska man ha, smink för smink och så vidare. Hur kan det komma sig? Kan du förklara för mina landsmän som är unga och barn och du vet, ungdomar så att de förstår det här?
Ja, men jag har alltid varit lite intresserad av politik, men jag kände bara att det var väldigt mycket orättvisor i världen. Och jag är själv förälder som har flytt från krig och olika konflikter. Och även många vänner vars föräldrar har gjort samma sak. För det är något orättvist bara att man inte...
Mm.
Det är inte människornas fel som bor i de här länderna. De drabbas ju. Så att, det var väl det jag ville förändra. Det var därför jag började bli aktiv.
Okay, okay. Nadia እንደምትለው ከሆነ አንቺ መቼ ነው የጀመርሽው? ስላት ወደ 15 አመት ሲሆነኝ 15 አመት ቢሆነኝ ነው ወደ የህብረተሰብን ችግር መመልከትና ኡሬት ቪስ ወይም ደግሞ በደልን በሰው ላይ በሰው ልጅ ላይ የሚደርሰው መደል መቃወም የጀመርኩት 15 አመት ገደማ ሲሆነኝ ወደዚህ የሶሻል ዲሞክራት የወጣቶች ፓርቲው አባል ሆንኳለች። ግን አንቺ በዚህ ድሜሽ በ15 አመት እሺ መዝናናት ዲስኮ መቋቋል ወዘተ እነዚህ ነገሮች ነበር እንጂ ማድረግ ያለብሽ በብዛት የሚታየው እንደዚህ ነው። እንዴት አንቺ እንደዚህ ልታረክ ሴት? እኔ ራሴ ከእንደዚህ አይነት አካባቢ መጣሁ ነው በልጅነት የመጣሁ ነኝ። ብዙ ጓደኞቼም እንዲህ አይነት ችግርን ያውቃሉ ይሰማሉ የዚህ ሀገር ተወላጅ ቢሆኑም ማለት ነው። ግን እንዲህ አይነት ችግርን ስናይ ስንሰማ ዝም ብለን ማለፍ አንፈልግም። ወይ ማንንም ከዚህ ችግር ካለባቸው ሀገሮች ሰዎች በጥፋታቸው አይደለም ያ ችግር የሚደርስባቸው እነሱ ስለፈቀዱት ወይ ስለፈለጉት አይደለም ችግር የሚደርስባቸው የሰው ልጅ ከሆነን ደግሞ ለሌላው ማሰብ አለብን ነው የሚለው። ዱናዲያ ኦሚያ ፎርሴያ ነዱብሊር ስቱር ስዋትሴያ ነዱዴ ብሊሜድለም ኢሙደር ፓቲየት ዲ ኒ ሶም ሞኒ ኦም ብሊር ሚኒስትራ ሬለ ሂር for the mesta nestan alla ministrar vore ju en gång i tiden med i SSU, eller hur?
Ja, väldigt många har varit det.
Vad är din framtida önskemål då?
Nej, jag har så långt har jag inte tänkt, men jag vet vilka frågor det är jag vill arbeta med.
Och ja, precis. Okej, säg rättare sagt, vilka frågor vill du syssla med?
Nej, jag vill jobba väldigt mycket för internationell solidaritet, vilket är vi pratar om. Och där ingår ju mycket flykting och
asylfrågor. Okej. Okay. Okay. Har du varit på besök någonstans i de här flyktingsområdena?
Nej, jag var i Israel, men då hade vi inte möjlighet att gå och besöka flyktinglägren i Jerusalem.
Okej.
Okay. Men jag har inte besökt några av dem personligen faktiskt.
Okej, okay, okej. Okay. Men det finns ju många starka kvinnor och tjejer som är engagerade i internationella frågor bland svenska socialdemokrater. Margot Wallström, Mona Sahlin, före detta utrikesministern Anna Lind, eller hur?
Precis, och det var ju när jag såg såna här starka kvinnor också som ung ålder, det inspirerade ju mig till att jag också kan
hålla på med sånt här. Okej. Okay. Vad är din dröm i livet? Alltså för människor, vad drömmer du om för alla människor?
Ja, det är en stor fråga, men jag drömmer om att det inte spelar någon roll vart man är född, man ska ha samma möjligheter. Oavsett vad man har för bakgrund, vad föräldrar kommer ifrån, vad man är uppväxt.
Mm.
En jämlikare värld helt enkelt.
Du Nadia, som du berättar, du är intresserad av internationella frågor, framförallt flyktingfrågor, då kan det hända att du blir förmodligen i nästa eller nästa Sossarnas regering en vad heter det? Invandrarminister eller något sånt. Det kan hända.
Ja, det vet man aldrig.
Eller hur?
Ja.
Du, vi önskar dig lycka till. Förresten, vad gör du i vad var det du sa att du är någonstans nu?
I Armenien.
Vad gör du i Armenien? Är det i samband med?
Jag har varit på en konferens med internationella unga socialdemokrater.
Okej. Okay. Du, förresten.
Det är en konferens som heter Yusuf.
Mm. Okej, okay. Förresten, ni unga socialdemokrater, SSU-medlemmarna, försöker ni engagera invandrare som bor i och verkar här i Sverige?
Ja, alltså, SSU, så som vi värmar medlemmar så är vi ute i gymnasieskolor väldigt mycket.
Okej.
Okay. Och det är där vi får kontakt med ungdomar och på fritidsgårdar och så.
Okay.
Och vi varvar ju de som vill gå med till studiet, så länge roll bara på bakgrund, så det spelar ingen roll om de är födda i Sverige eller inte födda i Sverige.
Okay.
Det är helt, vi diskriminerar dem
okay.
på något håll.
Man, så tillvida att man bor och verkar i Sverige, då får man vara med i eran ungdomsförbund då?
Ja, precis. Det är okay. Enda, att man ska bo i Sverige.
Eller hur? Du, men till exempel, det finns ju många etiopiska ungdomar här som vill eventuellt göra insats i samhällsfrågor och så vidare, engagera sig. Men hur kan de få
tag på dig eller din organisation, nå dig på något sätt. Hur?
Om de vill komma i kontakt med SSU på något sätt, så är det bara att man går in på SSUs hemsida, så finns det både man kan kontakta förbundet och så. Men om de vill ha kontakt med mig personligen, så kan de mejla mig. Jag kan ge dig min mejladress om du vill, om ni kan lägga upp den någonstans eller så.
Okej, okej. Men du kan försöka säga det. Det är bara mejladress.
Ja, men då, det är nadjamiji.yusuf, som är I-U-S-U-S.
Nadja Yusuf heter du alltså.
Ja.
Om man får fråga, vad är din bakgrund?
Jag är eritrean.
Eritrean. Du, det är trevligt att ha dig på vår radio, och vi önskar dig lycka till, och vi hoppas att en dag blir du minister oavsett vilken, och vi får ta kontakt med dig och ha dig på intervju då.
Ja, det hoppas jag också. Mm. Ändå. Tack för att jag fick komma.
Tack själv.
Ha det bra.
Hej, hej. Vi har mat och stötchen under som matchat Nadja Eritrawi Nabberic, en Eritrawi nu Tuledwa, malet kallal. Så mittlå om den nu, i SSU, mannenem, getem toller ketem metta zi hager skarlech dres nastenagdalen la and alama ille hizboch kulnet le sow lijoch mebt mintagelno mitlo ahun yallechu armenia ye alamaqef international maletno sibseba yewottatoy sibseba layno ngidi yeswa interestwa be alama no be international tiyaqewoch lay betele demo besedetni tiyaqe lay selhona minalbat olefit yeswa mengist ahun yallo sultan laylo mengist sultan be በት ጊዜ የስደተኞች ሚኒስቴር ለቶንት ቺሪ ያለሽና ያን ጊዜ ተስፋ እናረጋለን እንደምናነጋግርሽ ብለናታል። እኔ ለማግኔት ለምትፈልጉ ብላለች። ያው እንደሰማችሁት ናጃ ዩሱፍ ብላችሁ በኤስኤስዩ በኩል ኤስኤምኤስ ብትልኩላት ወይንም ኢሜል ብታደርጉላት ይደርሳታል። ይሄው ነበር እንግዲህ ከናጃ ዩሱፍ ጋራ ያደረግነው ውይይት።
Yes, I'm a little bit of 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 a
እንደምን አርፍዳችኋል አድማጮች? ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይደመጣሉ። የኢትዮጵያውያን የልብ ስፔሻሊስት ዶክተር ፍቅሩ ማሩን ያለምንም የፍርድ ሂደት ከታሰረበት ነጻ እንዲወጣ የሚጠይቅ ማኒፌስቴሽን ትናንት እዚህ በስቶክሆልም ሴንትራልን በሚገኘው ሰርገል ቶሪ ተከናውኗል። በዚህ ስነ ስርዓት ላይ በርከት ያሉ ኢትዮጵያውያን፣ ትውልድ ኢትዮጵያውያንና ስዊድናውያን ተገኝተዋል። ፍሬ ፍቅሩ ማሩ በሚል የተዘጋጀ ቲሸርት የለበሱ በርካቶች ለባሉ ድምቀት ሰጥተውት የነበረ ሲሆን በስነ ስርዓቱ ላይ የክርስቲያን ዲሞክራቲክ ፓርቲ ተወካይን ጨምሮ የተለያዩ አካላት ንግግር አሰምተዋል። የሙዚቃ ባንዱም በሰማያዊ መብቶች ዙሪያ ያሉ ዜማዎችን አሰምተዋል። ዶክተር ፍቅሩ ማሩ የዛሬ 2 አመት ገደማ ከጉምሩክ ካለፊዎች ጋር ከቀረጥ ጋር በተያያዘ ጉዳይ ለእስር መደረጋቸው አይዘነጋም። የስዊድን መንግስትና የሰብአዊ መብት ተሟጋቾች ላለፉት 2 አመታት ያለ ፍርድ ቆይቱን ዶክተር ፍቅሩን እንዲፈቱ ግፊት እያደረጉ ቢሆንም ቤተሰቦቻቸውና በአንዳንድ አካላት እንደሚነገረው የተደረገ ያለው ግፊት አናሳ ነው በማለት ይተቻሉ። የአሜሪካ ውጭ ጉዳይ ምክትል ኃላፊ በኢትዮጵያ ስላለው የሰብአዊ መብቶች ጥሰትና ስለ ዲሞክራሲ ከኢህአዴግ መንግስት ባለስልጣናት ጋር መነጋገራቸውን ገልጸዋል። ምክትል የውጭ ጉዳይ ኃላፊ ወንዲ ሸርማን በቅርቡ ኢትዮጵያን በጎበኙበት ወቅት በመንግስት ሚዲያ የኢትዮጵያንና ዲሞክራሲን ምርጫ ድንቀው መናገራቸው ከየአቅጣጫው ተቃውሞ እንዳስነሳባቸው ሲታወቅ፣ ዋሽንግተን ፖስት የተባለው ታዋቂ ጋዜጣ በርዕሰ አንቀጽ ወንዲ ሸርማንን የተቸ ሲሆን ባለስልጣናውም ጋዜጣው በተሳሳተ መንገድ እንደተረዳቸውና ትችቱ ተገቢ ያለመሆኑን በጽሑፍ መልሰተዋል። ባለስልጣናው ኢትዮጵያ አስቸጋሪ በሆነበት አካባቢ አልሸባብን በመዋጋት በደቡብ ሱዳን ሰላም ለማስፈን በሚደረገው ጥረት ትልቅ አጋር መሆኗን ገልጸው በዓለም ላይ ፈጣን ኢኮኖሚ እድገት በማስመዝገብ የሚሊኒየም የልማት ግቦችን ለማሳካት ትልቅ እድገት አስመዝግቧን ገልጸው ነበር። መረጋጋት፣ ደህንነትና የኢኮኖሚ ልማት ዘላቂነት ሊኖራቸው የሚችለው ዲሞክራሲ እሴቶች ሲከበሩ ብቻ ነው የሚሉት ባለስልጣኗ ኢትዮጵያ ሙሉ ዲሞክራሲን ለማስፈን ረጅም መንገድ እንደሚቀራት በአደባባይ ገልጫለሁ ብለዋል። በጉዞዬ ኢትዮጵያ ዲሞክራሲን በተመለከተ ገና ታዳጊ ሀገር መሆኗን፣ በጊዜ ሂደት የፖለቲካ ስርዓቱ እየተጠናከረ እንደሚሄድና ህዝቡ እውነተኛ አማራጭ የሚያገኝበት ሁኔታ እንዲፈጠርለት ተስፋ እንደምናደርግ ገልጫለሁ ብለዋል ባለስልጣኗ። ከሌሎች አፍሪካ ሀገራት በላይ ኢትዮጵያ በርካታ ጋዜጠኞች ማሰሯን የገለጹት ወንዲ ሸርማን አሜሪካ ዲሞክራሲና ሰብአዊ መብቶችን በተመለከተ በግልጽ ከመንግስት ባለስልጣናት ጋር ተነጋግራለች ሲሉ አክለዋል። የፖለቲካ መዳር መጥበቡ፣ የነጻ ጋዜጠኞች እስርና ያዝ፣ እንዲሁም የጸረ ሽብር ህጉ የፖለቲካ ተቃዋሚዎችን ለማጥቀያየዋ ለመሆኑንና ሁኔታው ማሳሳቢ መሆኑን ለባለስልጣናቱ ገልጫለሁ ያሉት ሸርማን የአሜሪካ መንግስት በኢትዮጵያ ያለው የሰብአዊ መብት አያያዝ በቅርብ እንደሚከታተለው እንዲሁም ሀገሪቱ ዲሞክራሲ እንዲያብብ ከኢትዮጵያ ጋር በቅርብ እንደሚሰሩም ገልጸዋል። የብሔራዊ የደህንነት መረጃ ላይፎች ጥብቅ ፍተሻ እንዲካሄድ ትዕዛዝ ማስተላለፋቸው ተነግሯል። ሰሞኑን በአዲስ አበባ የብሔራዊ መረጃና ደህንነት አባላት ነን ያሉ ሲቪል የለበሱ ግለሰቦች ከደህንነት መስሪያ ቤት ነው የመጣ ነው በማለት በየክፍለ ከተማዎች ወረዳዎች እየዞሩ ለመንግስት መስሪያ ቤቶችም ሆነ ለግል ተቋማት ኃላፊዎች ማንም ሰው የመንግስት ባለስልጣናም ሆነ መለዮ ለባሽ ወታደር፣ ፖሊስ ወይም ተስተናጋጅ ባለጉዳይ ሽጉጥን ጨምሮ የትኛውንም አይነት የጦር መሳሪያ ይዘው እንዳይገቡ የመስሪያ ቤት ጠባቂዎች ጥብቅ ፍተሻና ቁጥጥር እንዲያደርጉ ትዕዛዝ አስተላልፈዋል። እንዲህ አይነት ትዕዛዝ ተላልፎ እንደማያውቅ የሚናገሩት ምንጮች ትዕዛዙ መጪው ምርጫን ተከትሎ ረብሻ ሊፈጠር ይችላል ከሚል ስጋት ሳይሆን እንደማይቀር ምንጮች አስተያየት ሰጥተዋል። ትዕዛዙ በኢህአዴግ ባለስልጣኖች ላይ ሳይቀር መተላለፉ ውሳኔው ከመጪው ምርጫ ጋር ብቻ ያልተያያዘ ሊሆን እንደሚችል ያመለክታል። የደህንነት ሰራተኞች ለመስሪያ ቤት ኃላፊዎች ብቻ ሳይሆን ትዕዛዙ ለጥበቃ ኃላፊዎችም እየሰበሰቡ በመናገር ላይ ናቸው። የአቶ አንዳርጋቸው ጽጌ የተያዙበት ሁኔታ ለህይወታቸው አስጊ ነው ተባለ። በከይሳት የተገኘው ዜና እንደሚያስረዳው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በከፍተኛ ህመም በመሰቃየት ላይ ሲሆኑ እስካሁን በዶክተሮች ለመጎብኘት አልቻሉም። አያያዛቸው የከፋ መሆኑን በማስመልከት የእንግሊዝ መንግስት አስቸኳይ ደብዳቤ ለኢትዮጵያ የውጭ ጉዳይ መስሪያ ቤት መጻፉንም ምንጮች ገልጸዋል። አቶ አንዳርጋቸው ያለፉትን ተከታታይ ወራት ፀሐይ የሚባል ነገር ሳይው ጨለማ ቤት ተዘግቶባቸው አሳልፈዋል። ከህመማቸው ጋር በተያያዘ ምግብ መመገብ በእጅጉ መቀነሳቸው እየተነገረ ነው። በከፍተኛ የስነ ልቦና ጫና ውስጥ የሚገኙት አቶ አንዳርጋቸው አያያዛቸው አስከፊ እንደሆነ በቅርቡ ለጉብኝታቸው የእንግሊዝ አምባሳደር መናገራቸውን ምንጮች ሲገልጹ፣ ይህንን ተከትሎ የእንግሊዝ የውጭ ጉዳይ መስሪያ ቤት ለኢትዮጵያ የውጭ ጉዳይ ሚኒስቴር ጠንከር ያለ ደብዳቤ መጻፉን የአዲስ አበባ ምንጮች ገልጸዋል። የአቶ አንዳርጋቸው አያያዝ በአፋጣኝ የማይለወጥ ከሆነ በህይወታቸው ላይ ያልተጠበቀ አደጋ ሊፈጠር እንደሚችል ያስጠነቀቁት የእንግሊዝ ባለስልጣናት አቶ አንዳርጋቸው የኮንሱላር ድጋፍ እንዲያገኙ፣ በመደበኛ እስር ቤት ውስጥ እንዲታሰሩና በጠያቂዎች እንዲጎ ጎበኙ ሐኪሞች እንዳያዋቸውና ሰብአዊ መብታቸው እንዲከበር ደብዳቤ መጻፋቸውን ምንጮች አክለው ገልጸዋል። ከዚሁ ፓርቲ ከአቶ አንዳርጋቸው የረባ መረጃ ለማግኘት ባለመቻሉ የስነ ልቦና ጫና በማሳረፍና ሕክምና በመከልከል ለጉዳት እንዲጋለጡ ማድረጉን ምንጮቹ ገልጸዋል። የእንግሊዝ ባለስልጣናት በሂደት ስለሚወስዱት እርምጃ ግልጽ ባያደርጉም ጉዳዩን በቀላሉ እንደማያዩት ለኢህአዴግ ሹሞች እንደገለጹላቸው ተነግሯል። አቶ አንዳርጋቸው በየመን የጸጥታ ኃይሎች ተይዘው ለኢህአዴግ የጸጥታ ኃይሎች ተላልፎ ከተሰጡ በኋላ ገዢው ፓርቲ ለሁለት ጊዜ በቴሌቪዥን አቅርቧቸው ተቆራርጦ የተላለፈ ቪዲዮ ተከትሎ ገዢው ፓርቲ ከፍተኛ ትችት ሲቀርብበት መቆየቱ ይታወሳል። ኢህአዴግ አቶ አንዳርጋቸውን ህዝብ ሊጎበኛቸው በሚችል እስር ቤት አለማሰሩና ሰብአዊ መብታችን ሁሉ መግፈፉ የገዥውን ፓርቲ የፍርሃትና የበቀል ደረጃ እንዲሁም ራሱ ላወጣው ህግ እንኳ እንደማይገዛ መሆኑን የሚያሳይ ነው ተብሏል። የኢትዮጵያ ሙስሊም የመፍትሄ አፈላላጊ ኮሚቴ አባላት ውሳኔ ቀጠሮ ተራዘመ። በተራዘመ የፍርድ ሂደት የሚሰቃዩት የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላት የመጨረሻ ብይን ሚያዝያ 30 እንደሚሰጥ አስቀድሞ ቀጠሮ ተይዞ የነበረ ቢሆንም የብይን ቀኑ እንደገና ተራዝሟል። የመራዘሙ ዜና አስቀድሞ በተለያዩ መገናኛ ብዙሃን የተዘገበ በመሆኑ የፍርድ ቤቱ ውሳኔ አስገራሚ አላደረገው። ሀገሪቱ የሚመራት የደህንነት መስሪያ ቤት ከምርጫ በፊት ምንም አይነት ውሳኔ እንዳይሰጥ ትዕዛዝ ሲያስተላልፍ በተለያዩ የማህበራዊ መገናኛ ብዙሃን የተቃውሞ ጽሁፎችን በመጻፍ እንዲሁም አልፎ አልፎ የስልክ ግንኙነት ማቋረጥና የሳንቲም መሰብሰብ ማዕቀብ በማድረግ ሰላማዊ ትግላቸውን እያካሄዱ ያሉት ሙስሊም ኢትዮጵያውያን ከውሳኔው በኋላ ተቃውሞ ያስነሳሉ በሚል ፍርሃት እንዲራዘም ቢደረግም ሙስሊሙ ማህበረሰብ ግን ንጹሐ መሪዎቻችን እስካልተፈቱ ድረስ ትግሉ እንደማይቆም እየገለጹ ነው። በአቶ አቡበክር አህመድ ስም በተከፈተው መዝገብ በሰፈሩት የኮሚቴው አባላት ላይ እስካሁን ድረስ በሽብር ወንጀል ሊያስከስሳቸው የሚችል ጠንካራና አሳማኝ ማስረጃ ሊቀርብባቸው አልቻለም። በዚህ ሁኔታ ውስጥ የሚሰጠው ውሳኔ የፖለቲካ እንጂ የፍርድ ቤት ውሳኔ ያለመሆኑን አንዳንድ ጠበቆች ቀደም ብለው አስተያየቶችን እየሰጡ ነው። መሪዎቹ በማዕከላዊ እስር ቤት ውስጥ ከፍተኛ ስቃይ ከደረሳቸው በኋላ በቴሌቪዥን ወንጀል እንደሰሩ ተደርጎ ዘጋቢ ፊልም ተሰርቶባቸዋል። በርካታ የአዲስ አበባ ሙስሊሞች የትግል አጋርነታቸውን ለመግለጽ ከሌሊት ጀምሮ ወደ ልደታ ፍርድ ቤት ተጉዘው ነበር። የሰማያዊ ፓርቲ ሊቀመንበር ከአሜሪካ ስቴት ዲፓርትመንት ኃላፊዎች ጋር ተወያዩ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ሚያዝያ 27 2007 ዓ.ም ከአሜሪካ ስቴት ዲፓርትመንት ኃላፊዎች ጋር መወያየታቸውን የፓርቲው ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ለነገረ ኢትዮጵያ ገልጸዋል። ኢንጂነር ይልቃል ጌትነት በአሜሪካ ስቴት ዲፓርትመንት የዲሞክራሲ ሰብአዊ መብትና ሰራተኞች ምክትል ዋና ጸሐፊ የሆኑትን ሚስተር ስቲቭ ፌልቴይን ጨምሮ በሌሎች ኃላፊዎች አግኝተው ስለ ኢትዮጵያና ስለ ቀጠናው ሰፋ ያለ ውይይት አድርገዋል። ጀነራል ይልቃል ከስቴት ዲፓርትመንት ኃላፊዎች ጋር በነበራቸው ቆይታ ስለ መጪው ምርጫ፣ ሰብአዊ መብት አያያዝ፣ የእምነትና ሀሳብ በነጻነት መግለጽ መብት፣ ሲቪክ ማህበረሰብ ኢትዮጵያ ውስጥ በጸረ ሽብር ህጉና በደህንነት ስም የተፈጸሙ ያሉ ችግሮች ላይ ተነጋግረዋል። ሚስተር ፌልስቴን ስለ ሰማያዊ ፓርቲ እንቅስቃሴዎች ዝርዝር ጥያቄዎችን ያነሱ ሲሆን ኢንጂነር ይልቃልም በዝርዝር ማስረዳታቸው ታውቋል። በቅርቡም የምክትል የውጭ ጉዳይ ኃላፊው ወንዲ ሸርማን በሰጡት ንግግር ላይም መወያየታቸው ተዘግቧል። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ሰማያዊ ፓርቲ መስቀል አደባባይ ላይ የጠራውን ህዝባዊ ስብሰባ እንደማያስተናግድ ገለጸ። ሰማያዊ ፓርቲ ግንቦት 9 2007 ዓ.ም መስቀል አደባባይ ላይ ህዝባዊ ስብሰባ ለማድረግ ቢያቀድም ማካሄድ እንደማይችል ተነግሮታል። አስተዳደሩ መስቀል አደባባይ ከፍተኛ የሆነ ትራፊክ መጨናነቅ ያለበት ከመሆኑ በላይ በርካታ ከተማ ነዋሪ የሚተላለፍበትና የከተማ ነዋሪ የለተለተን ቅስቀሳ ላይ ተጽዕኖ የሚፈጠር ነው በማለት ጥያቄውን አለመቀበሉን ገልጿል። መንግስት በቅርቡ በደቡብ አፍሪካና በኢሲኤስ ለተገደሉ ኢትዮጵያውያን ለመቃወም መስቀል አደባባይ ሰልፍ እንዲደረግ መፍቀዱ ሲታወቅ ካለፉት 3 አመት ወዲህ ተቃዋሚዎች በግንባታ ወይም በትራፊክ ፍሰት ሰበብ በመስቀል አደባባይ ህዝባዊ ስብሰባ እንዳያደርጉ መከልከላቸው ይታወቃል። ሰማያዊ ፓርቲ በበኩሉ ያስተዳደሩ መልስ በማጣጣል መላሽ እንደሚሰጥበት አስታውቋል። በመተማ በተቃውሞ ላይ የተሳተፉ ሁለት ነዋሪዎች በፌደራል ፖሊሶች ሲገደሉ በርካቶች ቆስለዋል። ሚያዝያ 27 ቀን 2007 ዓ.ም የመተማ ከተማ ነዋሪዎች በህገወጥ መንገድ ተሰርተዋል የተባሉ ቤቶችን ለማፍረስ በሄዱ ቤት አፍራሾችና የወረዳው ባለስልጣናት ላይ ተቃውሟቸውን ለማሰማት ቢሞክሩም የፌደራል ፖሊሶች በወሰዱት የጭካኔ የተሞላበት እርምጃ ሁለት ነዋሪዎች በጥይት ተመተው ሲገደሉ ሶስት ደግሞ ለህይወት አስጊ በሆነ ሁኔታ ቆስለዋል። ከ50 ያላነሱ ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። ባለስልጣናቱ ከሚያዝያ 6 ከቀኑ 10 ሰዓት ጀምሮ ከ300 ያላነሱ ቤቶችን በማፍረስ ላይ ነበሩ ሲሆን በማግስቱ ነዋሪዎች በተኙበት ቤታቸው በዶዘር ማፍረስ በመጀመሩ ቁጥራቸው በሉ ያልታወቁ ነዋሪዎች ህይወታቸው ማለፉ በከተማ ውስጥ በመሰራጨቱ ተቃውሞ ተነስተዋል። የከተማ ነዋሪዎች በባለስልጣናት እርምጃ በመበሳጨት ቁጣቸውን የተለያዩ መፈክሮችን በማሰማት ሲገልጹ ከቆዩ በኋላ ፖሊስ እርምጃ መውሰድ በመጀመሩ ብዙዎች ከፍተኛ የአካል ጉዳት ደርሶባቸዋል። አንዳንድ ወጣቶች ድንጋይ በመወርወር የሚደርሱባቸውን ጥቃቶች ለመከላከል ቢሞክሩም ፖሊስ ጥይቶችን በቀጥታ ወደ ሰዎች በመተኮሱ ከአራት ሰዓት በላይ የቆየው ተቃውሞ ተበትኗል። ፖሊስ ተቃውሞውን በኃይል መቆጣጠር ቢችልም የወረዳው ህዝብ በተወሰደው እርምጃ ቁጣውን በመግለጽ ላይ ሲሆን፣ የወረዳው ባለስልጣናት የአገር ሽማግሌዎችን በመሰብሰብ ህዝቡን እንዲያረጋጉ ሊያግባባቸው እየሞከሩ መሆኑ ተገልጿል። በመጨረሻም በኖርዌይ የኢትዮጵያ አምባሳደር በኢትዮጵያ የሚኖሩ ዜጎቻቸውን አስጠነቀቁ። የኖርዌይ ኤምባሲ በኢትዮጵያ ውስጥ ለሚኖሩ ኖርዌጂያውያን ባስተላለፉት መልእክት ግንቦት 16 2007 ዓ.ም ተመረተ በመላው ኢትዮጵያ በሚደረገው ምርጫ ከፍተኛ ችግር ሊነሳ ይችላል በሚል ፍራቻ ዜጎቹ የት መሄድና መሄድ እንደሌለባቸው መጠየቅ አለባቸው ብሏል። በማስከተልም ማንኛውም የኖርዌይ ዜጋ ከተቃውሞ ሰልፎችና ከህዝብ ስብሰባዎች እንዲገለሉ መክሮ ምርጫ በሚደረግበት ቀን ወደ ምርጫ ጣቢያዎች አካባቢ እንዳይደርሱ ማስጠንቀቋል። ኤምባሲው ማከለው የኖርዌይ ዜጎች በመላው ኢትዮጵያ የምርጫ ጣቢያዎች አካባቢ በሌሎችም የፖለቲካ እንቅስቃሴዎች ባለባቸው ቦታዎች ፎቶ ከማንሳት እንዲቆጠቡ ያሳሰበ ሲሆን በተጨማሪም ወቅታዊ ጉዳዮችን በኢንተርኔትና በሚዲያ እንዲከታተሉ በማለት በምርጫ ወቅት የኢንተርኔትና የስልክ አገልግሎት እንዲሁ ቀድሞ ሊቋረጥ ይችላል ብሏል። በመጨረሻም ማንኛውም ኢትዮጵያ ውስጥ የሚኖሩ የኖርዌይ ዜጋዎች በኖርዌይ ውጭ ጉዳይ ሚኒስቴር መመዝገብ እንዳለባቸው አስታውቋል። የሳምንቱ ዜና በዚሁ አበቃ። መቼኔ የልባችን ደርሶ ሞልቶ ምላዩ ስናጣ ስንት ነው ተስፋ እንደ ጎርፍ ሲበን ሲጠፋ ሲገፋን አንገታችን ስንደፋ መቼ
መቼ መቼ ነው የልባችን ደርሶ ሞልቶ ብናዩ ስናጣ ስንቅ ተስፋ እንደ ጎም ሲበን ሲጠፋ ሲገባን አንገታችን ስደፋ
የሙዚቃ ምሽት በስቶኮልም ከተማ
ልብ ኖራን እንጂ እንደተከፋ ተስማን ቆርጥም ባንቺ ተስፋ እተፈተሻለው አክለና ዛሬ ምን ትገነው
ዝነኛው ወጣት ድምጻዊ ጃኪ ጎሲ ከአቢላ ኮጋ በመሆን በሜ 22 2015 ዓመተ ምህረት ወደ ስቶኮልም ከተማ ይላሉ።
ልብ ኖራን እንጂ እንደተከፋ ተስማን ቆርጥም ባንቺ ተስፋ
አስታውሱ አትርሱ የአርብ ሜ 22 ምሽታችሁ ከጃኪ ጎሲና ከአቢላቀው ጋር ይሁን። ቦታው ፓልም ፌልትስ ቬገን አንድ ቱነልባና ግሎበን ሰዓት ከ12 ሰዓት ጀምሮ የእድሜ ገደብ ከ18 ዓመት በላይ ከቱን በቀድሚያ በwww.ticknet.se መግዛት ይችላሉ።
ለማንነት ለኩራት ለማንናገሬ አሻግሬ ስትራሽማ በስሚኝማ ለማንነት ለኩራት ለማን
በይበልጥ ለመረዳት በስልክ ቁጥር 0704855584 ወይንም በድረ ገጻችን www.havashawizema.com መመልከት ይችላል። በአፕሪል 25 ልናዘጋጀው የነበረውን ኮንሰርት በወገኖቻችን ላይ በደረሰው አዘን ምክንያት መሰረዛችን ይታወሳል። ስለዚህ ቀኑን ለመቀየር ያገኘነው አዳራሽ አርብ ቀን ስለሆነ ለዚህም ይቅርታ እንጠይቃለን። አዘጋጅ ኩኩሻ በቤተም ሆዲያይ ሞላ ይሄዚህ ያይ መጣ ይሰሽሮ ያለባ አንመቻለው ጎኔ አንመቻለው ጎኔ
ማያዊ ባደባባይ ተፈለሃል ለይ
አዶ አምላክ አሜን አደረ ደንደን ባባ ያፈራል በሊባኖ ሰምዝግባ ያድጋል እግዚአብሔር ቤት ውስጥ ተተክሏል መዝሙር 91 ቁጥር 12 አላህ መንፈሳዊ ጥሪ በስቆልምና በዙሪያ ለምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሙሉ እሁድ ግንቦት 16 2007 ዓመተ ምህረት ወይም ሜይ 24 2015 በሰለሙና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን የጻድቁ አባታችንን ያወነ ተክለ ሃይማኖትን የሊቀ መላእክቱ የቅዱስ ሚካኤልንና ጌታችን የመድኃኒታችን የኢየሱስ ክርስቶስን የእርገት በዓል በታላቅ መንፈሳዊ ድምቀት ለማክበር እነሆ በዝግጅት ላይ እንገኛለን። በዚህ ለጥሪ የተደረገላቸው ሊቃውንተ ቤተክርስቲያን ኦሞሳት ካህናት አባቶችና ሰባክያነ ወንጌል እንዲሁም የሰንበት ትምህርት ቤት መዘምራንና ምዕመናን በተገኙበት ከሌሊቱ 3 ሰዓት ጀምሮ የማህሌትና የጸሎት አገልግሎት ይጀምራል። ከጠዋቱ 8 ሰዓት እስከ 10 ሰዓት ፍራተ ቅዳሴ ይከናወንና ታቦተ ሕጉን አውጥተን እናከብራለን። ስለዚህ ሁላችንም ከዚህ ታላቅ መንፈሳዊ በረከት እንድንካፈል ስንል ታላቅ መንፈሳዊ ትህትና ጥሪያችንን እናስተላልፋለን። የጻድቁ አባታችን ያቡነ ተክለ ሃይማኖት ረድኤት በረከት በሁላችን ላይ ይደርብን። የሰለሙና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤት አድራሻ ኦስትቬገን ኦታ
ታላቅ መንፈሳዊ ጥሪ ክብር ለሚገባው ክብር ስጡ። ሮሜ 13:7 በምስራቅ አፍሪካና በአውሮፓ ሀገር ስብከት የመንበረ ጸባሃት ቅዱስ ስላሴ ቤተክርስቲያን ስቶክሆልም ሆተሪያት የ21ኛው ክፍለ ዘመን ድንቅ የእግዚአብሔር ምስክሮች ለሆኑት 30 የኦርቶዶክስ ልጆች መታሰቢያ ፕሮግራም ግንቦት 6 2007 ወይም ሜይ 14 2015 ከቀኑ 17 ሰዓት ጀምሮ ተዘጋጅቷል። በእለቱ የሚገኙ ብፁዓን አባቶቻችን ንግግር ያደርጋሉ። በስቶክሆልም ባሉ አብያተ ክርስቲያኖች ሰንበት ትምህርት ቤት ተማሪዎች የህብረት መዝሙር ይቀርባል። እንዲሁም በወቅቱ የነበሩ የሰማዕታት ጽናት የሚያሳይ ትዕይንት የአባ ማስቀመጥና የጣፍ ማብራሪያ ፕሮግራም በአንድነት ይካሄዳል። በእለቱ በመገኘት በሰማዕታት የተወሱትን የክርስቲያን ስም በአንድነት እንመሰክራለን ዘንድ በልዑል እግዚአብሔር ስም እንጠይቃለን። ቦታት ሴንትራል ሰርገል ቶሬት 17 ሰዓት ላይ ማሳሰቢያ በእለቱ የምትገኙ የእግዚአብሔር ቤተሰቦች ሰማዕታትን ሰማዕታቶችን በእኛ በክርስቲያኖች ዘንድ ደስታ በመሆን ሁላችንም ነጭ ልብስ በመልበስና እንድንገኝ እንዲሁም በእለቱ የሚታደል ጧፍ ስላለ ምንም አይነት የሻማ ይዛችሁ እንዳትመጡ በእግዚአብሔር ስም እንጠይቃለን።
ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ። በጉጉት ሲጠበቅ የነበረው የኢትዮጵያ የስፖርትና የባህል ፌስቲቫል ደረሰ። ኢትዮጵያውያንና ትውልደ ኢትዮጵያውያን በጋራ የሚያከብሩበት ታላቅ ፕሮግራም በስቶክሆልም ከተማ ሊከበር ነው። አርብ ጁን 26 ከ13 ሰዓት ጀምሮ እስከ ምሽቱ 20 ሰዓት እና እንዲሁም ቅዳሜ ጁን 27 ከጧቱ 9 ሰዓት እስከ 21 ሰዓት ድረስ የሚከበር መሆኑን የስፖርት ማህበሩ በደስታ ያበስራል። የዝግጅቱ ቦታ ሃሉንዳ ኢፔ። ይህ ፕሮግራም ከሀገራቸው ውጭ ኑሯቸውን በአውሮፓ ካደረጉ ኢትዮጵያውያን ታላቅ የመዝናኛ መድረክ ከመሆኑን ባሻገር በሀገሮ ቋንቋና ሙዚቃ እየተደሰቱ ከምግብና መጠጥ እየተቋደሱ ከወዳጅ ዘመዶ ጋር የልቦን የሚያወጉበት እንዲሁም የተለያዩ ስፖርታዊ ጨዋታዎችን በመመልከትና በመደገፍ ራስዎን የሚያዝናኑበት መድረክ ነው። በዚህ በአመት አንድ ጊዜ ብቻ በሚገኘው ልዩ አጋጣሚ ይጣቀሙ ዘንድ ተጋብዘዋል። በዝግጅቱ ጊዜ ድንኳን ለመከራየት ለምትፈልጉ በኢሜል አድራሻችን ethiosweden8@gmail.com መመዝገብ ትችላላችሁ። የሁለቱ ቀን የድንኳን ኪራይ ዋጋ 1200 ክራውን መሆኑን በዚህ አጋጣሚ እንገልጻለን። ለበርካታ አመታት በስኬት ተጀምረው በስኬት የሚጠናቀቀው በዚህ ታሪካዊ ፌስቲቫል ላይ በፍጹም አይቀርም። ቦታ ሃሉንዳ ብሩና ኢፔ። ቀን አርብ ጁን 26 ከ13 ሰዓት እስከ 20 ሰዓት፣ ቅዳሜ ጁን 27 ከጧቱ 9 ሰዓት እስከ ምሽቱ 21 ሰዓት። ቅዳሜ ዕለት ከዝግጅቱም በኋላ የሙዚቃ ምሽት እንደሚኖረን በዚያ አጋጣሚ እንገልጻለን። ከዚህ ጋር በተያያዘ ለጀርመኑ የአውሮፓ ስፖርት ፌስቲቫል ጉዞ ምዝገባ መጀመራችንን በደስታ እንገልጻለን። ለምዝገባውና እንዲሁም ለበለጠ መረጃ በ070-013-9151 ወይንም 073-633-5023 በመደወል መረጃ ማግኘት ይችላሉ። የኢትዮጵያ ስፖርትና ባህል ፌዴሬሽን በስዊድን።
አድማጮቻችን፣ እንግዲህ አሁን ይህንን ማስታወቂያ እንደሰማችሁት የኢትዮጵያኖች የስፖርት ፌስቲቫል በቅርቡ ስዊድን ውስጥ ይደረጋል። ለዚህ ፌስቲቫልም አዘጋጆቹ በታላቅ ዝግጅት ላይ እንደሆኑ እየተረዳን ነው። በተለያዩ የዌብሳይቶች ሚዲያዎች ላይ እና ያለን ይጻጻፋሉ። ኢትዮጵያዊው ከሌላ ጊዜ በበለጠ በዚህ ጉዳይ ላይ ተሳታፊ የሆነ ይመስላል። ይሄን በተመለከተ በጠቅላላ ይሄንን የስፖርት ፌስቲቫልና የውጭ የጀርመኑን ጉዟቸውንም በተመለከተ ገለጻ እንዲያደርጉልን በዛሬው ዕለት እንግዶች ጋብዘናል። እንግዶቹ ራሳቸውን እንዲያስተዋውቁ እንጋብዛለን። መጀመሪያ ካንተ ልጀምር እድሪስ።
እድሪስ ኢብራሂም
ምንድነው ያንተ ኃላፊነት እዚህ ስፖርት ማህበር ውስጥ?
በማህበር ውስጥ እኔ የቴክኒክ ኃላፊ ነኝ።
የቴክኒክ ኃላፊ እድሪስ ኢብራሂም።
እሺ፣ ታጠቅ እባላለሁ። በኢትዮጵያ ስፖርትና ባህል ፌዴሬሽን ውስጥ የህዝብ ግንኙነት ነኝ።
እድሪስና ታጠቅ የቴክኒክና የህዝብ ግንኙነት ኃላፊዎቹ እዚህ ከኛ ጋር ይገኛሉ። እንግዲህ ትንሽ የቆየ ታሪኩን ለመንካት ያህል የኢትዮጵያ ስፖርት ፌዴሬሽን ወይንም ይሄ ማህበሩ ትልቅ አስተዋጽኦ ያደርግ ነበር። እዚህ ሀገር ኢትዮጵያኖችን ያገናኝ ነበር። በአመት አንድ ጊዜ አንድ ሳምንት ሙሉ አንድ ጊዜ እንዳውም አራት ሶስት አራት ቀን ነበር የሚፈጀው መሰለኝ። ባንድራ የኢትዮጵያ ባንድራ ተሰቅሎ የስዊድን ባንድራ ጎን ለጎን ከኢትዮጵያ ባንድራና ከቡችርካ ባንድራ ጋር ጎን ለጎን ተሰቅሎ ኢትዮጵያኖች 3 4 ቀን ሙሉ ወደዛ እየተጓዙ በሃሉንዳ ኢፔ ነው ቡና ኢፔ እየተገኙ ህፃናት፣ አዛውንቶች፣ ወጣቶች ሁሉ የሚዝናኑበት የሚገናኙበት ጊዜ ነበር። ወደ መጨረሻ ላይ ትንሽ ወደ መዳከም ደርሶ ነበር። ግን ይኸው አሁን እንደገና ያነሳችሁት ነው። እንዴት ሊሆን ቻለ? እንደገና አሁን እንዴት ሊነሳ ቻለ? ተነስተዋል ስላላችሁ
አው ተነስተዋል። ምክንያቱም ይሄ ስፖርት እንቅስቃሴ የተጀመረው በ99 ዓመተ ምህረት ለትንየ ማለት ነው ፊቲያ ግሩስ ፕላን ነበር የተጀመረው። አመስራታችንም ከመጀመሪያው ኢትዮጵያ ሴንተር ፍሬምስ ፕላን ተሰባስበን የተወሰኑ ጓደኞች ለዝለ ጥሩ አላማ ሰርተናል። ጥሩ እንቅስቃሴ ነበር። እንደውም የመጀመሪያ ጊዜ አስተዋውሳለሁ የጦፈ ጨዋታ ነበር። ብዙ ኢትዮጵያውያን ወጣቶች ተገኝተዋል። ስፖርቱ በኔ አመለካከት ስፖርት እንግዲህ አንደኛ ጨዋነት ነው፣ ዲሲፕሊን የሚያስተምር ነው። ሁለተኛ እንደገና ደግሞ ለጤናም በጣም አስፈላጊ ነው። ወጣቶችን ለማሰባሰብ፣ አዛውንቶችን ለማሰባሰብ፣ ባህላችንን ለማስፋፋት፣ የኢትዮጵያን አንድነት ለማጠናከር፣ ዩኒቲያችንን እንዲጠናከር ለማድረግ ዋና አሰባሳቢ መድረክ ነው። ስለዚህ ጥሩ ነበር። ብሩናም ብዙ እስከ 2000 ሰዎች በላይ የተገኙበት ወቅት ነበር ብሩና ላይ አንተ እንዳልከው እና ኃይለኛ ስቶክሆልም ስዊድን በጀርመንም በሁሉ በአውሮፓ ሀገሮችም ኃይለኛ እንቅስቃሴ ሲደረግ የነበረበት አገር ነው። ስለዚህ አሁን መጨረሻ ላይ ትንሽ ተዳክሞ ነበር። አሁን ያነሳሳይ ምንድን ነው ከእነዚህ ኮሚቴዎች ጋራ በተለይ በጣም ጎበዝ ልጆች ናቸው፣ በስፖርት ጨዋነት የታነጹ ናቸው እና የአበረታታይ ምንድን ነው ከልምድ አንጻር ሙያም ስለሆነ እኔ ይህን ስፖርት እንደገና ለማበልጸግ እና መልካም ተግባር ለማድረግ ያነሳሳል።
አድማጮች ለማያውቁት የኢትዮጵያ ሴንተር ተሰባስበን ላልከው ምናልባት ኢትዮጵያ ሴንተር ለማያውቁ ኢትዮጵያኖች ኢትዮጵያ ሴንተር የሚባል 500 ካሬ ሜትር የነበረው በሮድ ሂውሰት ታላቅ አዳራሽ ነበር የኢትዮጵያኖች መገናኛ። የተለያዩ ስብሰባዎች፣ ላይብሬሪ ያለው ክሮምቦላና ጠረጴዛ ኳስ መጫወቻ ያለው ብዙ ነገሮች ያለው አዳራሽ ነበር። ለጊዜው ያ ተዘግቷል፣ ግን ምናልባት ወደፊት ይመጣ ይሆናል። የኢትዮጵያም ኮሚኒቲ በአዲስ መንቀሳቀስ ጀምሯልና ወደፊት ይኖረን ይሆናል። ምንም እንኳን ባለፉት ጊዜያት ተዳክሟል ብንል እውነት ለመናገር እዛ ድርጅት ውስጥ ያሉ ስራ አስኪያጅ ውስጥ የነበሩ ጥቂት ግለሰቦች ያቅማቸውን ይታገሉ ነበረ። የሚደነቁ ሊመሰገኑ የሚገባቸው ሰዎች አሁንም አሉ፣ እነሱን መርሳት የለብንም። ለዚህም ድርጅት ሳይፈርስ እንደምንም ብለው እዚህ ድረስ ያቆዩት የእነዚህ ሰዎች መኖር ነው ለዚህ ያደረሰው፣ እናንተ አዲስ እንደገና ትምህርታችሁ እንድትገቡ ያደረሰው እና ለእነሱም ክብር ለሚገባው ክብር ይሰጠው እንላለን። ታጠቅ በዚህ በነገራችን ላይ እድሪስ ሲያነሳ በጀርመንም በአውሮፓም ብሎ ነበር። ለማስታወስ ያህል ይሄ የስፖርት ማህበር 2 ጊዜ የአውሮፓን ዋንጫ እየጨፈረ ያመጣ ነው። አንዴ ከሆላንድ አንዴ ደግሞ ስዊድን ሀገር በተደረገው የአውሮፓኖች ታውቁ ነበር ይሄንን ስዊድን የአውሮፓ የስፖርት ድርጅት እንደተደረገ ትልቅ ከአውሮፓ ጠቅላላ ከአሜሪካ ከምን ኢትዮጵያኖች መጥተው ተደርጎ ነበር የዛሬውን አድርገውና ማለት ነው። 2 ጊዜ ዋንጫ የበላ ማህበር ነው። ግን ባለፉት ያው በመዳከሙ ላይ ሳይካፈልም ቀርቷል። አሁን ግን እንዴት ነው ይሄን ነገር ለመካፈል አላማ እንዳላችሁ ሰምተናል። ምን ይመስላል አላማችሁ?
እንግዲህ ባለፉት ተከታታይ 2 አመታት ነው እኔ በኮሚቴነት ውስጥ ስሰራ የነበረውና በተቻለ አቅም ምን ችለውን ሁሉ ጥረት ስናደርግ ነበር። አንደኛ ከሰው ኃይል ከማቴሪያልና ከአንዳንድ ነገሮች አንጻር የተወሰነ ችግር እንዳለብን ያው ለህብረተሰቡም ክሊር አድርገናል። በተለያየ አጋጣሚ ስፖርቱን ለማጠናከር ከፍተኛ ጥረት አድርገናል። ስፔሻሊ የግለሰቦችን ስም መጥራት ባይሆንብኝ በተለይ ሳራ አሁን እዚህ ስፖርቱ ለደረሰበት ደረጃ ትልቅ አስተዋጽኦ ያበረከተች ናት ብዬ አስባለሁ። እና ሌሎችም አሉ እንደዚህ አስተዋጽኦ ያበረከቱ ሰዎች። ከነዛ ተነስተን ነው አሁን ስፖርቱን ተረክበ ነው እዚህ ደረጃ ያደረስነው እንጂ ስፖርቱ ቶታሊ ሊጠፋ የመጨረሻ ደረጃ ደርሶ ነበረ። ትዝ ይለኛል ከዛሬ 2 አመት በፊት ማለት ነው። እና የተወሰኑን ሰዎች ነን 4-5 ሰዎች እስከንቀር ድረስ ከኮሚቴው ከተመረጡት 11 ሰዎች ስናስኪሉ የነበረውና አምና አልተሳተፍንም ባለመሳተፋችን ምክንያት አውሮፓው ላይ ወደ ሁለተኛ ዲቪዚዮን ወርደናል። ዘንድሮ ወርዶ ነው የሚጫወተው የስዊድን ቡድን
ማለት ላቋርጥና ማለት አሁን ሁለተኛ ዲቪዚዮን አልፋችሁ ከሁለተኛ ዲቪዚዮን ለማለፍ ግጥሚያ ታደርጋላችሁ?
አናደርግም። ዳይሬክት
ሁለተኛ ዲቪዚዮን ትጫወታላችሁ። ከዛ በኋላስ ወደ አንደኛ ለመግባት ምን ነው የምታደርጉት?
ዘንድሮ ካሸነፍን ወደ አንደኛ
ከወጣችሁ ነው ሁለተኛ ዲቪዚዮን
እስከ 3 ባሉት እንትኖች
ከወጣችሁ። ስለዚህ አሁን በጣም አደገኛ ሁኔታ ነው ያለውና ስዊድን ሁለተኛ ዲቪዚዮኖች እየተባለን በየአመቱ እዛ ስንሄድ እንት እንዳይሉብን ተዘጋጅታችኋል ወይ? ተጫዋቾች አሏችሁ ወይ? ነው ስዊድን እግር ኳስ የሚጫወት የለም?
ተጫዋቾች አሉን። ብዙዎቹ ተጫዋቾቻችን ተማሪዎች ናቸው እና ኮስቱን ከቨር አድርገው እዛ ለመጫወት ችግር እንዳለባቸው ነው የተረዳነው እና ያንን ለማድረግ የራሳችንን የሆነ ጥረት አድርገን ነበር። አንድም ሁለት ጊዜ ፌስቶች አዘጋጅተን ነበር እና በዛ ላይ የምንፈልገውን ያህል ሰው ስላላገኘን በቂ የሆነ ገንዘብ ስላላገኘን ይዘናቸው ልንሄድ አልቻለም፣ ልንካፈል አልቻለም። ከዛ በተጨማሪም ቅጣትም ሁሉ አለብን። የአውሮፓ ፌዴሬሽን ቀጥቶናልና
ምንድነው ቅጣቱ?
በዩሮ ነው ወደ 400-350 ዩሮ አካባቢ ምናምን ቀጥቶናል። ሜዳ ላይ በተፈጠረ ችግር ይመስለኛል።
ኦኬ።
እና እነሱ ሁሉ ችግሮች አሉና
እነዚህን ሁሉ ለመፍታታው ምንድነው ያለፈውን እንተውና ወደፊቱ እነዚህን ፈተናው የሚታይ ምንድነው? እኛ እዛ ሲሄድ ከረፍት አንድ ከመዘጋጀው ረፍት ከመወስዶ ፕላን ከመደርገው አንዱ እዛ ስፖርት ሜዳ ላይ ተገኝቶ ማቃቸውን ኢትዮጵያኖች ማግኔት ከዛም ማግኔት ነውና እዛ ሲደርስ እንዴ ስዊድን ወይ እናንተ ሰከንድ ዲቪዥን ናችሁ ቢሉኝ ይደብረኛል። ያንን ቶሎ ለማምለጥ ምንድነው የምታረጉት? እንዳልከው የገንዘብ ችግር አለ፣ ስፖርተኞቹን ከበር ማረጋ አይችሉም፣ ተማሪዎች ናቸው ብላል። አሁን እንዴት ነው ያሰባችሁት?
አሁን እንግዲህ ለመስራት ያሰብነው ባዲስ እና በጥሩ ሞራል እየተንቀሳቀሰ ነው ያለው ኮሚቴውና ባለፈው ምንድነው ችግሩ ብለን በተወሰነ ደረጃ ገምግመን ይደረስንበት ምንድነው ዘንድሮ ከአውሮፓ በፊት ክብረ በዓሉ ዝግጅት እንዳለበት ነው። እዚህ ክብረ በዓሉ ከተከናወነ ምናገኛቸው ገቢዎች ይኖራሉ። ከድንኳን ከራይ ከተለያየ አቅጣጫ ምናገኛቸው ገቢዎች አሉ። ፌስትም አለን ዘንድሮና በዛ ከምናገኘው ገቢ ከፍለው መጓዝ ለማይችሉ ሰዎች ከቨር አድርገን አትሊስት ሊዝናኑ አንተ እንዳልከው ሊዝናኑም ቫኬሽንም ሊያደርጉ በተለያየ መንገድ የሚሄዱ ሰዎች የማያፍሩበትን ሁኔታ ለመፍጠር እናስባለን። ምክንያቱም ባለፈው ብዙ ሰዎች ተሸማቀዋል። ቡድኑ ያለ መስሏቸው ነበር እዛ ሲሄዱ ነው።
እስቲ ላቋርጥህና ምናልባት ኢትዮጵያኖች ስዊድን የሚኖሩ ኢትዮጵያኖች እልካል አይደለ? ኢትዮጵያዊ ጀግና ልካልባ ያለባቸው ካሉ እንዴትኛ እንደዚህ ነው አይደል የሚሉ ካሉ ይሄ እንዲሻሻል ምን መደረግ አለበት የሚል አስተያየት ያላቸውን ሰዎች በስልክ ተቀበላላችሁ ቢደውሉ። አድማጮቻችን ይሄ ነገር የስዊድን ኢትዮጵያውያኖች እዛ ስማቸው እንዴት ነው ሰከንድ ዲቪዥን እየተባሉ ወይ በሌላ ምክንያት እንት እንዳይባል ከዚህ በፊት ሁለት ጊዜ ዋንጫ የበላ ሀገር ምን መደረግ አለበት ይሄ ችግራቸውን ለመቅረፍ? እስቲ ምን ይደረግ የምትሉት ካለ በ19100 እየደወላችሁ አስተያየቶቻችሁን ለነዚህ ለማህበሩ ተወካዮች እንድትወረውሩ እንጋብዛለን። ይሄንን ታደርጋላችሁ። ስለዚህ መቼ ነው ይሄ ዝግጅት የሚደረገው? የስዊድኑ መቼ ነው?
እዚ ላይ እንደስ ነው አሁን በሆኑ አመት በጣም ዩኒክ ነው የምንለው እኛ ወይ የተለየ ነው የምንለው ጥሩ አዳዲስ ከድሮዎችም ከመጀመሪያው ከዛሬ 16 አመት በፊት የነበሩትን ወልዋላ አይተን አዲሶችን ጨምረን ብዙ አክቲቪቲዎችን ዘመተናል። በተለይ ለልጆች ለዋቂዎች በጣም ሰክሰስ የሆነ በቂ የሆነ ዝግጅቶችን ተዘጋጅተናል።
እስቲ ጥቀስልን የልጆቹ
አሁን ለምሳሌ ታይኮንዶ ካራቲ የመሳሰሉ ሌላ አንድ የኩዌስ ባስኬት የሚባል በሶደር የሚገኝ አለ እነሱ ስፖንሰር አድርገው የተለያዩ ስቴሽን ላይ ተቆመው ይሄን ልጆች እየዞሩ ሙከራ እንዳደረጉ ፕሮቫ እንዳደረጉ ይሄን ሁሉ ተነጋግረናል።
ምንድነው ታይኳንዶ ለማያውቁ ሰዎች?
የማርሻል አርት ማለት
ካራቴ አይነት ነው።
ኦኬ። ሌላው ምንድነው ሩጫ ከ60 ሜትር ጀምሮ እስከ 3000 ሜትር ለልጆችና ለአዋቂዎች እርዝመት ዝላይ ለምሳሌ ሎንግ ጃምፕ የሚባለው በአሸዋ ላይ በመሬት ማለት ነው። የሴቶች የእግር ኳስ ጨዋታ አዘጋጅተናል። የገመር ጉተታ ለአዋቂዎች በኬሻ ላይ መዝለል
እንደሱ አይነቱን
በማንኬ ይዞ መወዳደር
እንደሱ አይነቱን በጣም ማደንቀው ህዝብ የሚስብ ነው። ተመልካቹን ሁሉ ያሳተፋል።
በ26 እና በ27 ጁን ነው ይሄን የምናደርገው ብሩናይ ፔ ላይ በ26 አርብ ያው የምናደርገው ምንድነው ከ12 ሰዓት ጀምሮ ነውና
ከ13
ሰዓት ጀምሮ ከሰዓት በኋላ ማለት ነው። እግር ኳስ ነው ብዙ የምናደርገው። ሙዚቃዎች አሉ፣ ጌት ቱጌዘር አለ፣ ሰዎችን እዛ አንዳንድ እናሳየው ነገር ቻሉ። ብዙ ሚስጥርማ ነው አጣም
ይበዛል
ይሁን አሉን። ከዛ በቅዳሜው በ27 ምንድነው ደግሞ በጣም የተለየ የሚያደርገው ብዙ የጥሩ ጥሩ ዝግጅቶችን አሉን። አሁንም በሚስጥር መደበቅ አለባቸው ግማሾቹ ማለት ነው።
ኦኬ።
እና እግር ኳስ ቢያንስ ከ9 እስከ 12 ቡድኖች ይቀርባሉ ብለን ግምታለን።
ከ9 እስከ 12 ቡድኖች
ግምታለን።
ታዲያ ይሄ ሁሉ ቡድን ስዊድን ውስጥ ይያለ ነው እንዴ ሰከንድ ዲቪዥን የገባችሁት?
እና ጥረት አድርገናል፣ በጣም ጥረት አድርገናል። ያው ከዛ ወደ አንደኛ ለመግባት ነው አላማችን።
ግን አንድ ማየው ችግር አለ በእኛ በኢትዮጵያኖች። ያው እኛ ነው ምለውል ግዜ ነው ኢትዮጵያኖች እንት መጨረሻ ደቂቃ ላይ እኔም ገባለሁ የሚሉ አሉ። ልጆቻቸውን ሳያስመዝግቡ ቆይተው መጨረሻው ደቂቃ ላይ እኔም ልጅ ግባ ወይም ልጅ እዛ ሲመጣ ሲያለቅ ሲያዩ ካላስገባችሁ የሚሉ አሉ። ይሄ ነገር ደግሞ ለአሰራር ያስቸግራል። ብዙ ጊዜ የራስ ወገን ነው እንዳታስቀይም ታስገባለህ፣ ግን ኦርጋናይዝድ የሆነ ስራ ለመስራት ደግሞ እንዲህ አይነቱ ነገር ችግር ይፈጥራል። ማሊያ ምንድን ነው ይሄ? ሜዳሊያውን በቁጥር ነው የሚገዛው ለሽልማቱ ለምኑ? ይሄ እንዳይሆን ወላጆችም ወይም ደግሞ የሚሳተፉትንም በጊዜ እንዲመዘግቡላችሁ ምንድን ነው የምታደርጉት?
አዎ፣ ማለት ይሄ ትክክል ነህ አህመድ፣ የታዘብከው ባለፈውም እኛ ትንሽ ሜዳው ላይ ዲስተርብ ያደረገን ነገር ነው። ወላጆች እንደውም እኛ በእድሜ ገደብ ነበር ያስቀመጥነው፣ ከአምስት እስከ ሰባት ከሰባት እስከ ዘጠኝ ምናምን ብለን ከፋፍለን ነበርና አንዳንዶቹ እድሜያቸውን ቀንሰው ሁሉ ሲያስገቡ ነበር እንዲሳተፉላቸው ስለሚፈልጉ ብቻ ጨምረውም ሲያስገቡ ነበርና ልጆቻቸውም ሲያለቅሱባቸው አይተናል። ሲያለቅሱባቸው ሜዳ ላይ ያለምን አሰጡልኝም ለልጁ የሚሸጥም ካለ ፈልጉልኝ ምናምን ያለን ሁሉ አለን።
አሪፍ ነው።
እና ይህንን ችግር ለመቅረፍ አሁን ያደረግነው ሶሻል ሚዲያዎች ላይ አድራሻችንን በትነናል። በቫይበር ላይ እንዲሁም የፌስቡክ ፔጅ አለን፣ ኢትዮ ስዊድን ካልቸራል ኤንድ ስፖርት የሚል እዛ ላይ ገብተው ላይክ ቢያደርጉ በየጊዜው መረጃዎችን ማግኘት ይችላሉ። ከዛ በተጨማሪ ዩቲዩብም ላይ አለ። በተለይ አዲስ ዌብሳይትም ከፍተናል፣ እዛ ዌብሳይት ላይ ያገኙናል። በዛ ላይ በሚያገኙት ስልክ ቁጥር ቢመዘገቡ ለአሰራር ለኛ በጣም ቀላል ይሆንልናል። ካልሆነ ግን እዛ ሜዳ ላይ ዳይሬክት መጥተው ቢመዘገቡ አንደኛ ለእኛም ለአሰራርም ብዙ አይመቸንም። ስለዚህ ብዙ ጊዜያችንን ብዙ ኢነርጂያችንን እዛ ላይ ነው አምናም ስናጠፋ የነበረውና ለወላጆች አሁንም ማሳሰብ የምፈልገው እንደየእድሜያቸው ለሁሉንም የሚያሳትፍ በተለይ እኛ ትልቁ ትኩረታችን እዚህ ሀገር ያሉ ህጻናት ኢትዮጵያውያን ስለ ሀገራቸው ባህል ፍቅር እንዲኖራቸውና እርስ በርስ በመግባባት በመቻቻል እንዲያድጉ ስለ ሀገራቸው ትልቅ ፍቅር እንዲኖራቸው ስለሆነ የምናስበው እንዲዝናኑበትም ስለሆነ የምናስበው ለነሱ ቅድሚያ ሰጣችሁ እንድታስመዘግቧቸው የሚል መልእክት ነው ማስተላለፍ የምፈልገው።
እድሪስ ልጨምርበት፣ የቴክኒክ ኮሚቴው በአሁኑ አመት በከፍተኛ ዝግጅት አድርገናል።
ኦኬ።
ይሄ ኑመር ላፕ ማለት የመለያ ቁጥሮቹን አዘጋጅተናል ለልጆች እንደጠፋለ ድረታቸው ላይ። በእድሜ ደረጃ ከ6 እስከ 7 አመት ያሉ አንድ ግሩፕ ናቸው፣ ከ8 እስከ 9 ሁለተኛ ግሩፕ ናቸው፣ ከ10 እስከ 11 ሶስተኛ ግሩፕ ናቸው፣ ከ12 እስከ 13 አራተኛ ግሩፕ ናቸው፣ ከ10 እስከ 16 አምስተኛ ግሩፕ ናቸው። ከ17 ወደ ላይ ያሉ የቦክስን ወይም አዋቂ ቡድን ስለሆኑ በዚህ ነው የምንመዘገበው። እኛ ቀርመን በታጠቅ እንዳለው አስቀድመን ማስታወቂያውን በተለያየ እንትኖች እና
ሶሻል ሚዲያ ላይ አውጥታቸው
ለቃለን መዝገባ ማድረግ አለባት። የዛን ቀን መዝገባ እንቀበልም እኛ።
እንግዲህ አድማጮች እንደምትሰሙት በዛ ለት ልጅ ያለቀሰ ምን ላደርግ ለሚሉ አንቀበልም ነው የሚሉት። ለስራችን
አንድ እስከ 3 ላለ ነው የምንሸልመው።
ኦኬ።
የሚወጡ ልጆች ማለት ነው። እና ድልን ለማስፋት የርዝ መስል ላይ እንጨምርበታል። በሩጫው እንኳን ድል ያላገኙ በርዝ መስል ላይ እንዳገኙ ብለን
የኬሻው የኬሻውስ
የኬሻውም አለ
የእንቁላሉስ አይሸለምም?
ይሸለማል።
እንቁላል በማንኪያ ባፉ ይዞ መሮጥ ቀላል አይደለም።
ይሸለማል።
የተቀቀለ እንቁላል ነው ወይስ ያልተቀቀለ?
የተቀቀለ
ከሆነ ማዛው ቁጭ ብሎ ይበላዋል። ይሄ ቁም ነገሩ እኮ አልተከከለ መሆኑ ነው። ሲወድቅም እንዳይሰበር ስለ ያልተከከለ
ለቆ አላማችን መዝናኛ ነው መሆኑ መጣን። የተለያዩ ባለፈውም እንዳደረግነው የባህል ሆነ የተለያየ አለባበስ ዩኒክ የሆነ አለባበስ ለብሰው ለሚመጡም የተለየ ሽልማት አለን። በተለይ ባለፈው ብዙዎቹ የባህል ልብስ ለብሰው መጥተው የሚያማምር ነገር ለነሱም ስንሸልም ነበር። በተለይ ደግሞ አንዱ ልጅ በጣም ኢምፕሬስ ያደረገኝ ሱቅ በደረቴም ነበር።
አይቼዋለሁ።
እሱ ኢትዮጵያዊ የሆነ ነገር
ልጅ
ብዙ ቦታ ላይ ብዙ ዌብሳይቶች ላይ አይቻለሁ ሶሻል ሚዲያዎች ላይ ፖፑላር ሆኗል በዛች በእንትኑ አሁንም አገኘው አንዴ
እንደዚህ አይነት ነገሮችም ይበረታታል
በጣም ደስ የሚል ነበር ሀገሪሽን ያስተዋውሰሽ
አዎ እናንተም ታሳተፋላችሁ ማለት እንደዚህ ኒውክ የሆነውን ነገር ታሳተፋላችሁ ማለት ነው ዘንድሮ እንግዲህ ተለያየ ሰዎች ይመጣሉ እንደዛ ብለው ማለት ነው
ከበር ላይ ያያየን ነው እየመዘገብም እናሳልፈው የተለየ አለባበስ ያላቸው ነው የተለየ ለፕሮግራሙ ድምቀት ብለው አስበውበት የሚመጡ ሰዎች
ካምናው ለየት ያለ ነው
ትክክል
ስለንትን ስለ ምንድነው እሱ ስለንትን ልጠይቃችሁ ስለ ድንኳኑ ድንኳን እንዴት ነው ድንኳን የሚከራዩ ስራ ምንድነው እሱ ነገር
አዎ ድንኳንን በተመለከተ እንግዲህ ሁለት ቀን ነው ያሰብነው የመጀመሪያው ቀን አርብ ለት ሃፍ ዴይ ስለሆነ 400 ክሮነር ነው በሁለተኛው ቀን ሙሉ ቀን ስለሆነ 800 ክሮነር ነው እናከራየው ስለዚህ የሚፈልጉት ሰዎች መርጠው መከራየት ይችላሉ እና እዛ ላይ ማቅረብ የሚፈልጓቸውን ነገሮች ማንኛውም ነገሮች ማቅረብ ይችላሉ ከምግብ ጀምሮ ከማይፈቀደው የአልኮል መጠጥ ብቻ ነው ሌሎቹ ነገሮች በሙሉ ማቅረብ እንደሚችሉ ነው ማስተላለፍ
ማንሳት አለብኝ አንድ ነገር ምክንያቱም በአውሮፓም የኢትዮጵያ ድምጽ ሬዲዮ በሬዲዮነቱ የሚቃወመው አንድ ነገር አለ ጫት መቃምና በተለይ ደግሞ ይሄ ሽሻ ሬዲዮኑ በዚህ ላይ አቋም አለው ትፈቅዳላችሁ
ነው አንፈቅድም ግን ባለፈውም አይ ዶንት ኖ ከሰማይ ይውረድ ከምን ይምጣ መጠጥ በየጥጋጥጉ ሰዎች ሲጠጡ አይተናል የቱ ጋር እንደሚሸጥ የቱ ጋር እንደሆነ ራሱ አልደረስንበትም
ግን በስዊድን ህግ
የተከለከለ እኛን የሚያስቀጣናል እሱ ነገር ቢኖር ማለት ነው ይሄንን እኔም ለማሳሰብ እፈልጋለሁ ግን እንዴት እንደሚገባ አናቅም ያው
ጫት በኦፊሻል የሚሸጥ ፈቅዳላችሁ እዛ አካባቢ
በፍጹም እጽና የተበለከተ ነገር
አይፈቀድም ወንጀል ነው በጣም ጥሩ ወደ ሌላ ጥያቄ ልግባ ከዚህ ኋላ ደግሞ እንግዲህ የሚመጣው ይሄኛው አሁን ለምታደርጉት እዚህ ስዊድን ውስጥ ዝግጅቱ ከተጠናቀቀ በኋላ ወደ አውሮፓ ትሄዳላችሁ እንደውም ይሄኛው ነው ክሮኖሎጂካሊ ሎጂካሊም ትክክል የሚሆነው እዚህ ጨርሳችሁ እዚህ አሸናፊ ሆነው ቡድን ወይም እዚህ ተመራርታችሁ ወደ አውሮፓ ትሄዳላችሁ የአውሮፓውን ጉዞ በተመለከተ ቡድን እንዴት ነው መታዘጋጁ መጀመሪያ ስዊድንን የሚወክለው ቡድን ማን ነው እንዴት ነው የሚስምትሉት
እዚህ እንግዲህ ኮሚቴ ተነጋገር ነው ያው እንደ ከለምድ ማንጻር በ26 እና በ27 ጁን በሚደረገው ላይ ከዛ ተጫዋቾችን መለመናለን
ኦኬ
ማንጎ በተጫዋቻ
ካሽናፊውም ከተሸናፊውም ብቻ ጎበዝ የሆኑትን ለስዊድን
ከሁሉም
ጥሩ ስማርት አይዲያ
ሁሉምና ማናጥቂ ማን ተከላካይ ማን ጥሩ ግብ ጠባቂ እንዳለ ነው ሁሉ እናደርግና እንመለመናለን አሁን እንግዲህ እዚህ ላይ ዋናው እኛ ኢትዮጵያኖች እንታብር እንፈልገው ወደ ጉዞ ኃይለኛው ስራ ይሄ ነው ጉዞ ላይ ለመጓዝ አስቀድመው እንደመዘገቡልን መሄድ የሚፈልጉ ሰዎች አስቀድመው መሄድ የሚፈልጉ ሰዎች እንደመዘገቡልን ካሁን ከዛሬ ጀምሮ ማለት ነው ሁለተኛ እንደገና ደግሞ ሆቴል ለማያዝ ትራንስፖርትን ሁሉ ለማዘጋጀት የሰዎችን ማግኘት አለ መጀመሪያ እና በዚህ ላይ አሁን ኢትዮጵያውኖች እንድትተባበሩ ነው ዋናው ጥሪ ማድረግ የሚፈልገው
ግን ፌዴሬሽኑ የአውሮፓ ፌዴሬሽን የራሱ የሆነ የሚይዛቸው ሆቴሎች አሉ አይደለም እንዴ እስከሚገባኝ ድረስ አስተዋውቋቸዋል ነግሯቸዋል የትኞቹን ሆቴሎች መያዝ እንደምትችሉ ዋጋቸው ቀነስ ያለ እንደሆነ ምናምን ይነግሯቸዋል
ማለት በዛ በኩል ኮንታክታችን እንኳን ብዙ ይገፋን ነበር
ለምን ከማህበር ወጣቸዋል
ነይ አልወጣንም ግን ኮንታክት አድርገናቸው ዛትማች አጥጋቢ መልስ አልሰጡንም በሆቴል ዙሪያ እነሱም በጣም ውጥረት ላይ ናቸው መሰለኝና ሆቴልን መፈለጉንና ሌሎችን ነገሮች ራሳችን እንድናከናውን ተስማምተን በዛ ዙሪያ ነው ይሄድንበት ያለነው ምክንያቱም በዛ ለምሳሌ ከ10 ኪሎ ሜትር ከ20 ኪሎ ሜትር ባልበለጠ በስቴዲየም ዙሪያ ያሉ ሆቴሎችን ነው እየፈለግን ያለነው ምንድነው ጥሩነቱ በራሳችን ትራንስፖርት ስላለን ከ20 ኪሎ ሜትርም በላይ ራቅ ያሉ ቢሆኑ የበለጠ ዋጋቸው ስለሚቀንስ እነሱን ያዝነው ቶታሊ አንድ ሰው አሁን ከኛ ጋር ለመሄድ ቢያስብ 4000 ክሮነር ነው እናስከፍለው
ማለት
ለአምስት ቀን የሆቴልን ጨምሮ
ቁርስ አለው
ትራንስፖርት ደርሶ መልስን ይጨምራል በ13 ነው የምንነሳው ጁላይ 13 በ19 ደግሞ እንመለሳለን ማለት ነው
ስዊድን ትገባላችሁ ለዛ እናንተ ያሰባችሁት ወጪ 4000 የስዊድን ክራውን
4000 የስዊድን
ከነ ቁርሱ
ግን 3500 እስከ 4000 ነው የሚፈጃው ምክንያቱም የሆቴሉ ሁኔታ ትንሽ ፍላክቹዌት ስለሚያደርግ ትርፍ ካለም እንመለሳለን ብለን ፕሮሚስ ገብተናል
ግን ይሄን ስታደርጉ ይሄንን ፕላን ስታወጡ ምን ያህል ሰው አብሮን ይሄዳል ብላችሁ ግምቱስ ማስገባት ይኖርባችኋል አውቶቡስም ይሁን መለስተኛ ተሽከርካሪ ለመከራየት የምታገኙት ሰው 5 ሰው ከሆነ
አምስት ሰው ሊችሉ አይችልም አይሸፍነውምና እንዴት ነው ይሄን ነገር ሶልቭ የምታረጉት?
ያሰብነው እንግዲህኛ ቢያንስ አንድ ሁለት ሚኒባስ ለመከራየት ነው ያሰብነው።
ሚኒባስ ስንት ሰው ይይዛል?
9 ሰው የሚይዘው ነው። 9 ሰው እና እንደገና በተጨማሪ ደግሞ ሶስተኛም ሰው ከበዛ ሌሎችም እንዲሄዱ ካሉም እንጨምራለን ብለናልና ያው ጉዞ አንደኛ ጥሩ ጉዞ ነው የሚሆነው። በህብረት ነው የምንጓዘው። ያረፍን የሀገራችንን ጨዋታ የተጫወት ጌቱ ጌዘር ማለብ እዛ ውስጥ
ትግግር
ትያለና እሱ ነው ያሰብነው። አሁን ያን ለማድረግ ህዝብ አሁን በደጋጋሚ እንጠይቀው እነዚህ ወደዛ የሚጓዙ ወጣቶች ወይም ሀገር ለማየት የሚፈልጉ ካሉ አሁን ከዛሬው ጀምረው ለናንተም እርዳታም እንጠይቀው እንት እንዳደርጉልን እየደወሉ እንዲመዘገቡ።
ግን አንድ የማይገባኝ ነገር እኔ ብዙ ጊዜ ሄዳለሁ በዚህ የአውሮፓ እንትን በዛ አጋጣሚ ነው ረፍቴንም ማስተካክለውና ሌሎችንም ሀገሮች ለመጎብኘት ያመቸኛል። ያየሁት ምንድነው ብዙ ሀገሮች የአውሮፓ ሀገሮች ኢትዮጵያኖች በትልልቅ ባስ በሶስት አራት ሚኒባስ ምናምን እየሆኑ ነው የሚመጡት። ስዊድኑ ለምንድነው በጋራ የማይጓዙ? የኢኮኖሚ ችግር ስዊድን አለ ከሌላው ሀገር የበለጠ ደህንነት አለበት ወይስ በጋራ መሄዳን ወድም?
በፊት የነበረው ነገር እንደውም ከስዊድን አልፈን ኖርዌዮችን ነበር
እንሄደው
ግን ከጊዜ በኋላ ትንሽ
ተዳከመ
መቀዛቀዛ አለ ማለት ብዙ ኢነርጂያችንን ይሄ ጉዞ ነው የሚወስደው። እኛ በተለይ እዚህ ሀገር ቤቱ ላለው ስዊድን ላለው ነገር መጨነቅ ሲገባን በዛ በጣም ብዙ ጊዜያችንን ፈጅና ፋይናሊ እንደውም የዚህ ፕሮግራም ሁሉ እየተበላሸብን ነበር የመጣውና አሁን የሚሄዱ ሰዎች ካሉ
ቶሎ ቢመዘገቡ ጥሩ
እማሄዱም ካሉ በራሳቸው መንገድም የሚሄዱ ካሉ
እዛው ይደግፉ።
አዎ እዛው መተው ዋናው እዛው ስፖርት ሜዳው ላይ ተገኝተው የስዊድንን ቡድን እንዲደግፉልን ነው ትልቁ አላማችን።
ግን እኔ ደግሞ በጋራ መሄዱን ወደዋለሁ። ብዙ ነገሮች ይገኛሉ። አንፎርቹኔትሊ እኔ የሚሄደው ደርሶ መልስ ስራ ስላልሆነ ከእናንተ ጋር መሄድ አልችልም። ምክንያቱም እናንተ በቀጥታ እዛ ሄዳችሁ በቀጣ ነው ተመለሰ። እኔ ግን የሚሄደው ብዙዎቹን ዞራለሁና ቶሎም ላ ወደዛ ላደር ይችላልው ስመለስም ቶሎ ላ አልመጣም። ከብዙ እንግዲህ ከብቻዬንም አልሄድም ከልጆች ከሌሎች ልጆች ጋር ነው የምንሄደው። ግን እኛ በዛ ምክንያት የናንተን መካፈል አንችልም ማለት ጉዞን። ግን እዛ ከደረስን በኋላ ያው አብረናችሁ ነው ያለነው። በተለያዩ ግዚያቶችም ትራንስፖርትም ሁሉ እናውሳችሁ ነበር እዛው ያሉ ግዜ በእኛ ምን ይዘውን መኪናን ሰጣችሁና ሌላው ኢትዮጵያ ይሄን ማያደርግ ሆነ እዛ ሄዶ ተጉዞ አብሮ መጓዙን በጣም ወደዋለሁ ማለት ነው። ኢትዮጵያኖች ጋራ በመጓዝ በጣም ቆንጆ ነው። በየመንገዱ ያረፍክ አገልግል እየከፈትክ እንደውም አንዱ ጋር ስንጓዝ አንዱ ጓደኛችን ምንድን ነው ይዞ ይወጣው? ሙልጌታ ምንድን ነበር ይዞ ይወጣው? አንዱ ጓደኛችን ምንድን ነበር በሶ ነው የሚባል
ወደ ዘመቻ ነው
እንዴ? በጣም ደስ ይል ነበር። ገባ
እንዳይረሳ
ፈን ነው
መጨመር የፈልገው ምንድነው እኛ ይሄንን ምንቀበለው የሚሩ ሰዎችን ዴር ላይ ምንቀበለው እስከ 18 እስከ 20 ጁን ድረስ ማለቅ አለበት። ይሄም
ዝግባው የእንትኑን ነው የአውሮፓው። እንግዲህ አድማጮቻችን የቴክኒክ ኮሚቴው የሚለው ምንድነው ወደ አውሮፓ የምትጓዝ ለመጓዝ የምትፈልጉ ከኛ ጋራ
ክፍያውም ምዝገባውም ማለቅ አለበት 20 ጁን። በቃ የመጨረሻ
20 ጁን በኋላ እንቀበልም ነው
የምትለው።
ኦኬ። የስፖርቱን ደግሞ የዚህ ዝግጅቱን የሚካፈሉትስ?
ዝግጅቱን የሚቀበሉት አሁን ነው። አሁን በቃ በዚህ ሁለት ሳምንት ነው ያለን። በዚህ ሁለት ሳምንት ውስጥ አንደኛ ከአሁን እንደ ቴክኒክ ኃላፊነት የምናደርገው ምንድነው ፕሮፌሽናል ሰራ ለማድረግ አርብ ጨዋታው ከሆነ የሚጀምረው ቅዳሜ ነው ማታ ድልድሎች የምናወጣው። ሐሙስ ማታ
አርብ ጨዋታው ከሆነ
ሐሙስ ነው።
ሐሙስ ማታ
ጨዋታዎችን አምበሎችን ሰብስበን እጣን እናወጣለን።
ካድማጭ የመጣላችሁ ጥያቄ አለ።
ኦኬ።
ረመዳንን አገናዝባችሁ ነው ወይ ጁን ላይ ያደረጋችሁት?
ያ እኔም ሙስሊም እንደመሆኔ እጾማለሁ እዛ በረመዳን ማለቴ ነውና ምንድነው አማራጭ ስላጣን ነው። አማራጩ የኦገስት ላይ ቦታ የለም ያን ለማያዝና ለማግኘት ስላልቻል እንደገና ደግሞ ካለን የኢኮኖሚ ክራይስ በሆነ አመት ማለት ነው ገቢ ስለሌለን የግደታ ምንድነው ገንዘቦችን አስቀድመን አገኝተን ለጉዞ እንዳመቸን በሚል ሁኔታ ነው እንጂ የሚቀጥለው አመት ምናደርገው ከረመዳን ውጭ ነው ምናደርገው። ያሁን አመት ግን ከይቅርታ ጋራ ሙስሊሞቻችን ምን ጠይቀው ተቸግረን ተቸግረን ምን ጠይቀው ተቸግረን ነው።
በጣም ቆንጆ እንግዲህ አንዳንድ ጊዜ ሁኔታዎች ያስገድዳሉ ሳትወድ በግድህ ለማድረግ የምትገደድበት ሁኔታዎች አሉ እሱን ለማድረግ ተገደናል ምክንያቱም ወደ አውሮፓ ለመሄድ አስቀድመን እዚህ ዝግጅቱን መጨረስ አለብን ገንዘብ ማሰባሰብ አለብን በዛ ምክንያት የሙስሊም እህቶቻችንና ወንድሞቻችን ይሄንን ችግር ብናውቅም እንዲረዱን እንለምናለን ነው የምትለው በጣም ጥሩ አንተ ራስህ ሙስሊም ስለሆንክ ይሄን ትጾማለህ ሙስሊም መሆን ብቻ ትጾማለህ ግን ይሄን ነገር በዚህ ነው ለመፍታት የተስማማችሁ ፍቅር ካለ ደግሞ ሁሉ ነገር መግባባት ይቻላል
ከዛ በተጨማሪ እንደ ስፖንሰር አድራጊዎቻችን እንት ነው የምንቋዘው ምክንያቱም እኛ ሪኮመንድ ያደረግንበት ቀን አለ እነሱ ደግሞ የሰጡን ቀን አለ በ26 እና በ27 አካባቢ ነው እነሱ ፍቃድ የሰጡን ማለት ሜዳውን ዘንድሮ ስፖንሰር ያደረጉን ማለት ነው ስለዚህ አትሊስት የግዴታ ወደ እነሱ መሄድ ስላለብን
አይ ቲንክ የሙስሊም ህብረተሰቡ አንደርስታንዲንግ ያለው ነውና በዚህ ነገሮችን ያጤናል ይረዳል ብለን ገምታለን እንግዲህ ምንም ነገር አለሽ
አዎ አንድ ነገር ለባችሁ ምን ያህል ስፖንሰር አግኝታችኋል አሁን ይሄን ሊረዳችሁ የመጡ ድርጅቶች ምን ያህል ናቸው እነማን ናቸው ይሄን ነገር ሊረዳችሁ እናንተ ካቀማችሁ ካሁን አይም ታየው እንግዲህ ያቀማነስ ይታይባችኋል ይሄን ያቀማነስ ሊረዳችሁ የመጣ ድርጅት አለ ወይስ ኢትዮጵያዊው ምን ይያለ ነው
እንግዲህ ይሄንን በተመለከተ እስካሁን በማቴሪያልና ሜዳን በተመለከተ አንዳንድ ጥቆችን በተመለከተ ነው እርዳታዎች ያገኘ ነው ግን ወደምንፈልገው ደረጃ ከሚቀጥለው ሳምንት ጀምሮ ነው የምንገባው ስፖንሰሮችን እኛ ራሳችን ሄደን ነው ለመጠየቅ ያሰብነው ግን ራሳቸው ስፖንሰሮች የሚመጡ ከሆነ በጣም የሚያተርፉበትና በጣም ሊጠቀሙበት የሚችሉበት ነገር
ግለጻው ሜዳው ላይ ማን አለ ስፖንሰሮች ያዘጋጀ ጥቅሙ ይሄ ነው ብላችሁ ለስፖንሰሮቻችሁ ያዘጋጃችሁ
ለስፖንሰሮች ያዘጋጀናቸው በርካታ ጥቅሞች አሉ። በተለይ የተጫዋቾችን ምንድነው አልባ ልብስ የሚያዘጋጁልን ከሆነ እዛ ላይ የነሱን አርማ እናስቀምጣለን።
አዎ
የድርጅታቸውን አርማ ይሄ የድርጅታቸውን አርማ አውሮፓ ድረስ ይዘውት ሄደው ተጫዋቾቻችን እዛ ድረስ ሁሉ ማስተዋቂያቸውን ይሰሩላቸዋል።
አሁን ስለዚህ አውሮፓ ምያን ልብስ ይዳል።
ሁለት ጥቅም ነው የሚያገኙት።
የኢትዮጵያ ድምጽ ሬዲዮ ስፖንሰር ቢያረጋችሁ ምን ታረጉለታላችሁ?
ኢትዮጵያ ሬዲዮን
በምንድነው ሊያረጋግላችሁ የሚችለው?
ኢትዮጵያ ሬዲዮ ያው አሁንም ስፖንሰር ያደረገን ነው ይሄን ፕሮሞት ማድረጉ ራሱ ትልቅ ነገር ነው ለኛ ማለት ነው ትልቁ አጋራችን ነውና ስፖንሰር ቢያደርጉን ያስቀምጥናቸው ደረጃዎች አሉ ይፋና አድርጋለን የክብር ስፖንሰር አንደኛ ሁለተኛ ሶስተኛ ደረጃ ስፖንሰር ብለን እንደ ገንዘቡ ሁሉ አስቀምጠናልና ከሚቀጥለው ሳምንት ጀምሮ እንበትናለን ብለናል ያወጣናቸው ሊስቶች አሉ ማን ማን ድርጅቶች እዚህ ስዊድን ውስጥ መጠየቅ አለባቸው ብለን ማለት ነውና በዛ መልኩ እንደ ታለን ግን አሁንም መናገር የምፈልገው ብዙ ጥቅሞች አሉ። ቲሸርት ላይ ስማቸው ከመጻፉ በተጨማሪ የምስካና ሰርተፍኬት እንሰጣለን። በለቱ ደግሞ አናውንስ እናደርግላችኋለን በተደጋጋሚ በፕሮግራሙ ላይ በተከታታይ በሁለቱ ቀናት ብሮሸሮችም እናሳተማለን ፖስተር እናሳተማለን በነዛ ሁሉ ላይ የስፖንሰር አድራጊዎቹ አርማና አገልግሎታቸው እዛ ላይ ይገለጻል ማለት ነው በርካታ ጥቅሞች አሉት አብራችሁን ብትሰሩ ታተርፋላችሁ
ገንዘብ ለምሳሌ እርዳታ የሚያርጉ በግለሰብ ደረጃ ካለው ማህበረም ደረጃ እንቀበላለን ምክንያቱም ይሄን እናዘጋጀው ከከኛ ኮሚቴዎቹ 10 ሰዎች አዋተን
አቶ ድሪስ አቶ ድሪስ ገንዘብ በግለም ዘቶ አንቀበልም ልትል ነበር ፈልገን
እና ማለት ያው ካለን እንትን አሁን በእኛ በኢትዮጵያውያን ይለመዳልና ቢለመድም ቆንጆ ነው ይሄን
እንግዲህ አድማጮቻችን የኢትዮጵያ ስፖርት ማህበር ሁኔታ ይሄን ይመስላል ኢትዮጵያውያኖች በ ህብረተሰብ አንድነት ሆነው ይሄንን የኢትዮጵያኖች መገናኛ ከፍ እንደሚያደርጉት ባለሙሉ ተስፋ ነን ይሄም ዝግጅት ጁን 20 7 እና 26 እና 27 እንዲሁም ደግሞ ጁላይ 13 15 የሚጀምረው አውሮፓውን ተባብረን አንድ ደረጃ ላይ እንደምናደርገው ባለሙሉ ተስፋ ነን መመስገብ ለምትፈልጉ የሰጡን ስልክ 073 633 50 23 እደግመዋለሁ 073 633 50 ሁለት ሶስት አንዴ እንደገና ደግሞ አለው 073 633 50 23 ኢድሪስ ኢብራሂም ብላችሁ ኮንታክት አድርጉት ልጆቻችሁን ለማስመዝገብ ቴክኒክን በተመለከተ ልጆቻችሁን ለማስመዝገብ እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ
ሳምፔር
እና እንግዶቻችን ኢድሪስና ታጠቅናቸው ጤና ይስጥልን እስከ ሳምንት መልካም ሳምንት ይሁንላችሁ እንላለን።